ይህ የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅን ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ለን ይያልን ውድ አድማጮቻችንን እነሆ የሳምንቱ የሳምንታዊው የኢትዮጵያ ድምጽ ሬዲዮ የሁድ ፕሮግራም ጊዜውን ተብቆ ዛሬም ጀምሯል። በሰዓቱ እንግዲህ በዛሬው ፕሮግራማችን ባለፈው ሳምንት የጀመርነውን የሀብታሙ አያሌውን የአዲስ አበባ ጉዳይ በተመለከተ ሶስተኛውንና የመጨረሻውን ክፍል ይዘንላችሁ እንቀርባለን። ከአዲስ አበባ ኢንተርቪዎች ውይይቶች ይኖሩናል። እሱንም እንድትከታተሉ በአክብሮት እንጠይቃችኋለን። ሌሎች ጉዳዮችም ይኖሩናል። ስቶክሆልምን አካባቢ በተመለከተ ሌሎችም እንዲሁ ማስተዋወቂያዎች ብዙ ጉዳዮች አሉ። እነሱንም እንወያያለን። ከቅርብ ጊዜ በኋላ የተማሪዎች ምረቃ ይጀምራል መሰለኝ ስቱደንት የሚሉት። እሱንም በተመለከተ አንድ ማሳሰቢያ የመጣልን አለ። ስለሱንም እናሳውቃችኋለን። እስከ ፕሮግራማችን ድረስ ግን መጨረሻ ድረስ ከኛ ጋር ቆዩ። እስከ 6 ሰዓት ድረስ እንግዲህ አስተያየት፣ ጥያቄ፣ መልእክት ካላችሁ በስልክ ቁጥራችን 0819100 በመደወል ጥያቄዎቻችሁን፣ መልእክታችሁን ወይም አስተያየታችሁን መሰንዘር ትችላላችሁ። መልካም ቆይታ ከፕሮግራም እስከ ፕሮግራማችን ፍጻሜ እያልኩ እቺን ሙዚቃ በቅድሚያ ጀባ እንበላችሁ አይመስልም መርሶ?
አዎ ይቻላል።
አዘጋጅታል?
አንድ ሙዚቃ አዘጋጅቻለሁ። ይሄን ሙዚቃ አዘጋጀሁት ማገርም ትናንትና አንድ የሆነ ጥሪ ቦታ ነበርኩኝ።
ኦኬ።
ያ ጥሪ እኔ እንደዚህ ሰምቼ ማላቅ ነው። ሰውን
በህይወት ይያል
ሰው የሚያመሰግንበት እንትና ሚስትየዋ
ባለቤቷን
ነው ሰርፕራይዝ ያደረገችው እና ሌሎች ሶስት ጓደኞቿን በቃ በህይወቷ ጥሩ ያረጉልኝን ምናም ብላ ዝም እራት እንብላ ምናም ብላ
አይ ቲንክ በጣም ቆንጆ ሐሳብ ነው። ሰው ከሞተ በኋላ እንዲነበር እንዲያርጉልን እንዲሰርፉ እንዲብሎ ከመአለስ በህይወት ይያለ ያንን ማመስገንና ማድነቅ ጥሩ የሰራውን በተለይ ጥሩ የሰራ ከሆነ ያንን በህይወቱ ይያለ ይያየው እንዲያርገህ ነበር አምላክ ይስጥ
እንደዚህ ያረክ። አዎ። እና በጣም ሰው እኔ እንደዚህ አጋጥሞኝ አይቆምና በቃ ጓደኞቿም ራሳቸው በጣም ነው እንትን ያሉት የተደሰተ ኤክስፔክት ያደረኩት። እና አላማውም ሰው ከሞተ በኋላ እንዲነበር በቃ ጥሩ ነበር ምናምን ከማለት ያ ሰው በህይወት ይያለ
ተከከለ
ቢመሰገንና
በህይወት ያሉ መተሳሰቡ በጣም ቆንጆ ነው። በጣም ጥሩ ነው። ለደግ ለሰራ ሰው በተለይ ለለፋ ምላለ በህይወቱ ያለ እንዲማድረጉ በጣም ጥሩ ነው። ባለቤቷም በህይወቱ ያለ ባለቤቷን ውድ ባለቤቷን እኚህ ሴትዮ ይቅርታ አንቺ በማለቴ ማላቀውም ሰው ውድ ባለቤታቸውን በህይወት ያሉ ማመስገናቸው በጣም ደስ የሚል ነው። አይ ቲንክ ሁሉም ይሄንን ነገር ቢያደርገው
ጥሩ ነው። እንደውም በዛ ሰዓት የነበሩት ካን ትንሽ ሲያስተምሩ
የመንፈስ አባት
አዎ። እና ለኛም ራሳችን ለኛም ለካህኖች ሁሉ ይመቸናል ለማመስገንም እንትና ነው። አንዳንድ ያ ሰው የኔ ባካባቢ መጥፎ የሆነ ሰው ይሆናልና የዛ ሰዓት እሱ ከሞተ በኋላ እንዲነበር ጥሩ ነበር ምናምን ብለ ለእንትን ለማለት ይችላል። ግን ሰው ሁሉ ግዜ ጥሩ ሆኖ ሲገኝ ያ ጥሩነቱ ሲታይ ስለሱ ስንመሰክርም እንትን ይሆናል። ይሄንን ደግሞ እንደዛ አይነት ምሳሌን እንደው ሚዲያዎች እንትን ቢሉ ምናምን ሲሉን ነው እኔ አሁን እነ ዛሬ ላነሳው።
ኦኬ። ለነገሩ ሙትን ምንድነው መውቀስ አይቻልም ሳይሆን መቆስ ይችላል። ግን ደስ አይልም፣ ጥሩ አይደለም። ኢትስ ኖት ኤቲካል። ስለዚህ በህይወት ማንኛውም ሰው ሲሞት ወይ ያሳዝናል ጥሩ ነበር መባሉ አይቀርም በህይወት ይያለ ግን ያ ጥሩ የሰራ ሰው በእውነት ጥሩ የሰራ ከሆነ ባለቤታቸው እንዳደረጉት አሁን ባለቤታቸው እንዳመሰገኑት ማመስገኑ ጥሩ ነው እንላለን
እኛ ብዙ ሰው ማንንም ሰው በህይወቱ ጥሩ ያረጋለሰ ይኖራል ያንን ሰው ከሞተ በኋላ እንዲያርጉልኝ ነበር ከማለት በህይወት ይያለ ነበር ያን እንትን ማለትና ስለዚህ ይሄ ጥሩ ምሳሌ ነው እንግዲህ ይልመድብን ላለው ለነሱ ስትችናን
ጋብስ
ሙዚቃን ጋብስ
አድማጮቻችን አሁን ያዳመጣችሁት ልዩ ቀን ይደገም የሚለውን ብዙ ጊዜ ኢትዮጵያኖች ልደትና ምርቃት ሲያደርጉ የሚዘፈን ሙዚቃ ነው። እንግዲህ ይሄንን መርሶ ትናንት በሄደበት ቦታ የገጠመውን በተመለከተ አድናቆቱን ለመግለጽ ያሰማው ነው። እንግዲህ
አድማጮቻችን ይሄ ሙዚቃ ለትናንቱ ብቻ ሳይሆን ለቸለታም ደግሞ ለአዲስ በዜግነትን የሚወክል አንድ ትልቅ
ፓርቲ
ተቋቁሟል። ስለዚህም ቀልን ልዩ ቀናትና
ስለዚህ
ደግሞ ወደ ኋላ ልኝ በዚህ አጋጣሚ
ወደ ኋላ ላይ እንመጣበታለን። በጣም ጥሩ መልካም ምኞትን ገልጸሃል። እስቲ እነሱንም ለማነጋገር እንሞክራለን ከተቻለ ዛሬ። እንግዲህ አድማጮቻችን ባለፈው የሀብታሙ አያሌው በስለ አዲስ አበባ ባስተላለፈ ፕሮግራም ላይ ኦዴፓ የአዲስ አበባን የተለያዩ ወረዳዎች በአብዛኛው በቁጥጥር ስር እንዳደረገና ይሄ ደግሞ ከዚህ በፊት ስንታገለው የነበረው የወያኔ ድርጊት መሆኑን ከገለጸ በኋላ በተራ ቁጥር ስንት ወረዳዎች ወይንም ቀበሌዎች በቁጥር ሱን ያደረገ በተለይም ደግሞ በኦሮሚያ አካባቢ የሚገኙትን እንደነ ቦሌ እንደነ ጉለሌ ያሉትን ቦታዎች አወዛጋቢ ናቸው የሚባሉትን በራሱ ፓርቲ አባሎች ቁጥጥር ስር እንዳስደረገው ካስረዳ በኋላ ይሄንን ያወቀንና እየሰማን ዝም ብሎ መተኛት ኋላ ቁጭ ብለው የሰቀሉት ቆመው የማውረድ ያቀታል እንዳሉት አንድ ታላቅ ሰው እንደዛ አይነት ችግር እንዳይገጥመን ሁኔታውን ከተረዳን በኋላ ካሁኑ ነው አክት ማድረግ ያለብን ብሎ ነበር። የዚህን ዝግጅት ሁለተኛ ነው ሶስተኛና የመጨረሻ ክፍል ከዚህ በመቀጠል እናሰማቸዋለን። ተከታተሉት።
ስለከተማ ከዛ ወደ ጥናቱ ሰነድ መጣላችኋለሁ። ይሄንን ነጥብ እንድትይዙ ትፈልጋለሁ። ወደ ክፍለ ከተማ ስንወርድ አምስት የመስፋፊያ ክፍለ ከተሞች አሉ። ቦሌ ክፍለ ከተማ፣ የካ፣ ንፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ጉለሌ ክፍለ ከተማ። እነዚህ ከኦሮሚያ ልዩ ዞኖች ጋር የሚዋሰኑና የመስፋፊያ ኤሪያ የሚባሉ በካርታ አቀማመጥም ክርክር የሚነሳባቸው በአዲስ አበባና በኦሮሚያ የወሰን ጉዳይ ክርክሮች ላይ ውዝግብ የሚነሳባቸውን ቦታዎች በሙሉ የክፍለ ከተማው ዋና ስራ አስፈጻሚ ኦዴፓ ተቆጣጥሯቸዋል። ስለዚህ የአዲስ አበባ ጉዳይ ዝም ብለን እንተኛ ብንል አውቆ መተኛት አይቻልም። ሳያውቁ መተኛት ይቻላል፣ ካወቁ በኋላ ግን መተኛት አይቻልም። ስለዚህ የሚቀሰቅስ ነው ህዝብን የለም ይሄ ትክክል አይደለም። ህወሓትን የተቃወምነው ለዚህ ነው። በተመሳሳይ ሁኔታ ይሄንን የምንቃወመው ሂደቱ ሊታረም ስለሚገባው ነው። ይሄ አንድ ነገር አርገን ልንወስደው እንችላለን። ከዚህም ይሻገረው በቅርቡ እንደምታውቁት ኦዴፓ ግብግቡ ይቀጥልና የፖለቲካ ስልጣንን አሁን ቀደም ያልኳችሁን ኤጀንሲዎች ወዘተረፈ ከተቆጣጠረ በኋላ አልፎ ይሄድና በአዲስ አበባ በርካታ የልማት አጀንዳዎች አሉኝ በሚል ፕሮጀክት ይፋ ያደርጋል። እነዚህ ፕሮጀክቶች 116 ወረዳዎች የሸቀጣሸቀጥ ሱቆችን ገነባለሁ አለ። ይሄንን ለወጣቶች አስተላልፋለሁ አለ። ከ2000 በላይ ዘመናዊ የንግድ ሱቆችን ባጭር ጊዜ ውስጥ ሰራለሁ ለወጣት አስተላልፋለሁ አለ። 300 የሚደርሱ ያገለገሉ የከተማ አውቶቡሶች አሉ። እነዚህ አውቶቡሶች ይሄ የቫን ፉድ ትራክ እዚህ ሀገር እንደሚያደርጉት የተዘዋዋሪ ቫን ሆኖ ምግብ መሸጫ እንዲሆኑ አደርጋለሁ አለ። እነዚህን ተቆጣጠረ። በከተማዋና በዙሪያዋ ባሉ የኢንዱስትሪ ፓርኮች ወጣቶችን በማኑፋክቸሪንግ አደራጅቼ ይሄ ፓርኮችን ለወጣቶች እሰጣለሁ አለ። የዳቦ መጋገሪያ ማሽኖች በየቦታው ተክላለሁ ለወጣቶች አድላለሁ አለ። የትኞቹ ወጣቶች የሚል ጥያቄ ያስመስላል ማለት ነው። የህወሓት ልምድ ብዙ ይነግረናል። እኔ የአዲስ አበባ ወጣቶች ፌዴሬሽን ፕሬዝዳንት ሆኜ 2 ዓመት ሰርቻለሁ። ስለዚህ በሚገባ አውቃለሁ ምን እንደሚደረግ። ይሄን እንቅስቃሴ ሲጀመር ታስታውሱ እንደሆነ የዛሬ 5-6 ወራት የመጀመሪያው እርምጃ በአዲስ አበባ ሃሮምሳ ፊንፊኔ የወጣቶች ማህበር የሚል ትልቅ የወጣቶች ቅስቀሳ ተደርጎ የሚገርም ዘረኝነት የተሞላበት አግላይነት የተሞላበት ቅስቀሳ የተሞላበት አዲስ አበባ ላይ በይፋ ተደርጎ ምስረታ ተካሄደ። አዲስ አበባ ከተማ ውስጥ በማንነት ተገልያለው አዲስ አበባ ስታገለይ ኖራለች የሚል ስብከት በሚዲያ እየተሰጠ ማለት ነው። አንድ በመንጫ ስብከት የሚታወቀው አክቲቪስት ወደ አዲስ አበባ ጉዞ አድርጎ አዲስ አበባ ብቻ አይደለም የኦሮሚያ ክልልን ካርታ ወሎን ጠቅልሎ አፋር የሚሻገር ካርታ በይፋ የመሰረት ድንጋይ አስጣለ። ትክክል አይደለም የሚሉ ነገሮች እዚህም እዛም ይነሳሉ። በመንግስት በኩል ምንም ተቃውሞ የለም፣ ዝምታን መረጡ። ከዚያ ቀጠለ የቦሌ ቄሮ የኮልፌ ቄሮ እየተባለ በክፍለ ከተማም ማደራጀት ተጀመረ። በዚህ ጊዜ ውስጥ የከተማውን የፖለቲካ ስልጣን የተቆጣጠሩት በኢንጂነር ታከለ ኡማ የሚመራው የኦዴፓ ግሩፕ በየክፍለ ከተማው ወጣቶችን አደራጅቶ በእንጨት 4x4 በእንጨት እየተተከለ ሸራ እየተወጠረ ለወጣቶች ማከፋፈል ተጀመረ። ቀድም ዶክተር መኮንን ሲገልጹ የነበሩት ምናየውን ዑነት መሸሻ ይቻላል። ወደ ኢትዮጵያ አየር መንገድ ገብቶ ሰው የሚታዘበውን የሚገባ የሚወጣ ሰውና እናያለን እናናግራለን ምን እየተደረገ ነው የሚለው በግልጽ ሲቀየር የፈረቃ እርምጃው ሲካሄድ የታየ ነው በደንብ የሚታይ። የአዲስ አበባ ህዝብም ፊር ውስጥ ገባ፣ ፍርሃት ውስጥ ገባ፣ ጥያቄ ውስጥ ገባ። ቀጠለ፣ በዚያ ላቆመ። በእነዚህ ክፍለ ከተሞች የተሰሩ የኮንዶሚኒየም ቤቶች ማንም ዝር አይልበትም የሚል ዛቻ ፉከራ መጣ። ይሄን ተከትሎ ደግሞ ወዴፓ በግልጽ ክንብንሙን ገለጠና መግለጫ አውጥቶ አዲስ አበባ የኦሮሞ የባለቤትነት ጥያቄ ለመመለስ እየሰራን ነው እንቀጥላለን አለ። ይሄ መግለጫ ነው። የኦዴፓ ህዝብ ግንኙነት ኃላፊ አቶ አዲሱ አረጋ መጥተው በማያሻማ መንገድ ኢንጂነር ታከለ ኡማ የኦሮሞን ህዝብ ተጠቃሚ ለማድረግ እየሰሩ ነው፣ አርፋችሁ ተቀመጡ፣ ችግር የለም፣ እየሰሩ ስለሆነ ነው ተቃውሞ የበረታው፣ እኛ እየደገፍናቸውን ቀጥል የሚል ንግግር በይፋ ተናገሩ። ስለዚህ አዲስ አበባ ህዝብ ጥያቄው የበረታ መጣ። ይሄ ሲሆን እየሰሩ ነው ግዴላችሁ የሚለው ስካውን የዘረዘርኳቸው የፖለቲካ ስልጣን የዘርፈ መቆጣጠር አይደለም። ባይ ዘ ዌይ እነዚህ የዘረዘርኳቸውን ምዘረዝርላችሁ በስም ነው ያነሳው ያለሁት። የኤጀንሲና የስልጣን እርከኖችና ቦታዎችም የዘረዘርኩ ነው ያለሁት ስካውን። አሁን ወደ ሰነዱ ልሂድና ማጠቃለለው በዚህ ሰነድ ነው። ይሄ ቀድም ያልኳችሁ ሰነድ አሁን ሌላ ሰነድ በውስጥ እየተዘጋጀ ቢሆንም ይሄኛው ሰነድ ምንድነው የሚለው? ምን ሲደረግ ነው አዲስ አበባ ውስጥ የቆየው? እሱ ላይ የተወሰነ ነገር ብዬ ላጠቃል የተነሳሁበት። በጣም ጥሩ። ሰነዱ ቀድም እንደገለጽኩላችሁ ይሄ ይፋ ያልሆነው ሰነድ በሌላ ሰነድ እንዲተካ የተደረገ ነው። ይሄ በሌላ ሰነድ የሚተካው እንዲተካ የተደረገው ሰነድ መነሻው ቀድም የገለጽኩላችሁ ነው። የኦሮሚያ ክልላዊ መንግስት ያቀረበው አቤቱታ ነው። ያቀረበው አቤቱታ የአዲስ አበባ ስፋት አጠቃላይ 122 ሄክታር ደርሷል የሚል አቤቱታ ነው የቀረበው። ይሄንን ተከትሎ ከኦሮሚያ ክልል 9 ከአዲስ አበባ 4 አባላት ያሉት ባለሙያዎች ተመድበው ጥናት አድርገዋል። ጥናት አድርገው ጥናቱን ሲያጠናቅቁ ሪፖርት አድርገዋል። ይሄ የጥናቱ ሪፖርት በግልጽ ያሉትን ችግሮችም የችግሮቹንም መፍትሄ በዝርዝር ያስቀምጣል። በሁኔ የሁኔታዎች ትንተናም እንደዚሁ ዘርዝሮ አስቀምጧል። የሰነዱ ገጽ 7 ላይ የሚለው ላንሳ ላንብብላችሁ ቃል በቃል። በአዲስ አበባ ክልል አስተዳደርና በኦሮሚያ ብሔራዊ ክልላዊ መንግስት መካከል የሚዋሰኑበት ዙሪያ ክልል በመሬት ላይ በመንቀሳቀስ መረጃዎች እንዲለቀሙና በርካታ በካርታ ላይ ተመላክተው እንዲቀርቡ አዲስ አበባ ከጊዜ ወደ ጊዜ እየሰፋች በዙሪያ ያለውን አርሶ አደር ያፈናቀለች ነው የሚለው ችግር ለመፍታትና ይድርጊት ተውነት ነው ወይስ ከተጨባጭ ውጭ የተነሳ ሐሳብ ነው የሚለው ለማረጋገጥ ከሁለቱም ክልል ባለሙያዎች የተውጣጡ በከፍተኛ አመራር አቅጣጫ እየተሰጣቸው ስራውን ሰርተው መረጃውን ሰብስበው ወደ ካርታ እንዲለውጡ በማድረግ እንዲለወጡ በማድረግ ለመገንዘብ እንደተቻለው በኦሮሚያ ክልል ባለሙያዎች በኩል የቀረበው የአዲስ አበባ ከተማ ስፋት 122000 ሄክታር ነው የተባለው በፍጹም የሌለና የተዛባ መረጃ መሆኑን በጋራ ጥናት ቡድኑ ማረጋገጥ ተችሏል ይላል የመጀመሪያው ሪፖርት። እዚህ ጋር የሚደመድመው የቀረበው 22000 ሄክታር ሆኗል የአዲስ አበባ ስፋት የሚል ነው። የተደረገው ቅስቀሳም ይሄ ነው። አሁን ወጣቶቹን ስሜት ውስጥ የከተተው ይሄ ነው። አዲስ አበባ ሰፍታ ሰፍታ ክልሎቹን ዋጠቻቸው ሚል እጅግ በጣም በፖለቲካ መሪዎቹ በአመራሮቹ ሳይቀር ሲነገር ገበሬዎቹን ሄደው አፈናቅለው ብለው የተለየ ሁኔታ እንደተፈጠረ አድርገው ያቀረቡት 122000 ሄክታር ደርሳለች አዲስ አበባ የሚል ነበር። ከሁለቱም ክልል በወጡ ባለሙያዎች የተደረገው ጥናት ግን ይሄ ከእውነት የራቀ ነው፣ ሐሰት ነው ሲል ያረጋግጣል። ሐሰት ነው ብቻ አይደለም የሚለው ነጥብ 1 ልጨምርላችሁ። በ1978 ዓመተ ምህረት የአዲስ አበባ ካርታ በደርግ ዘመነ መንግስት የተዘጋጀው ካርታ ሲሰመር ስፋቱ 54000 ሄክታር ሲሆን ነገር ግን በኦርማፕ የተዘጋጀው የወሰን ካርታ በመሬት ላይ የአዲስ አበባ ከተማ አስተዳደር የሚያስተዳድራቸው ቦታዎች ኢፌክቲቭ አድሚኒስትሬሽን ወደ ውጭ በመተው የተዘጋጀ ነበር ይላል። 1978 በደርግ ዘመነ መንግስት የተከለለው የአዲስ አበባ ካርታ 54000 ሄክታር ነው። 54000 ሄክታር ካርታውም በኢፌክቲቭ አድሚኒስትሬሽን ባውንደሪ ውስጥ በካርታው ውስጥ መካተት ሲገባው ያልተካተተ ነገር ግን በአዲስ አበባ አስተዳደር ውስጥ ያለ ቦታ ነበር። ይሄ በሁለቱም ቡድን የተደረገ ጥናት ያረጋገጠው ነው። በነገራችን ላይ ከዚህ በፊት የነበረው በነጋሪት ጋዜጣ ጭምር ካርታው ወጥቶ ጸድቆ ታትሟል። ማጨረርም ማሳሳትም በማይቻልበት ደረጃ ማለት ነው። ሁለተኛው በ1986 ዓመተ ምህረት በነጋሪት ጋዜጣ የጸደቀው ካርታ በህጉ መሰረት በሚመለከተው ህዝብና ባለሙያ በየደረጃው ሰፊ ውይይት ከተደረገበት በኋላ በጊዜው በስራ ላይ ከነበሩ ሰዎችና ከሰነድ በተረዳነው መሰረት ይህ ካርታ በአዋጅ ጸድቆ ወደ ስራ እንዲገባ ተደርጓል ይላል። ነጥብ 3 1996 1996 ኦርማፕ ካርታ ስፋት ከ1978ቱ የ1996ቱ የካርታ ይዘት ከ1978ቱ ወደ ኋላ ተመልሰን ስናነጻጽረውና ስንመለከተው ይላል በተወሰነ መልኩ የ1996ቱ ከ1978ቱ አንጻር የጠበበ ሲሆን በካርታው ላይ 52000 ሄክታር ገደማ ያሳያል። ይህ እንደተጠበቀ ሆኖ አሁንም የአዲስ አበባ ከተማ አስተዳደር ከ1996 ኦርማፕ ካርታ ውጪ የሚያስተዳድረው አካባቢ መኖሩን በሁለቱ ክልሎች መካከል በአካል በተንቀሳቀሱ ጊዜ አረጋግጠናል። ይህ ካርታ ላይ ያለውና ከካርታ ውጪ በአዲስ አበባ ከተማ የሚተዳደረው ቦታ ተደምሮ 54000 ገደማ ይደርሳል ይላል። ተመልከቱ፣ በ1978 በዘመነ ደርግ የነበረው 54000 ሄክታር ይሆንና ካርታው 54000 ሄክታር ያሳይ እንጂ በአዲስ አበባ አስተዳደር ወሰን ውስጥ ያለው ግን ከ54000 ኢፌክቲቭ አድሚኒስትሬሽኑ የሚበልጥ ነው ይላል። በ96 ስንመጣ ደግሞ ከ54000 ይቀንስና 52000 ይሆናል። ነገር ግን 52000 ካርታው ያሳይ እንጂ ከ52000 በላይ ደግሞ 2000 ደግሞ ከካርታ ወሰን ውጪ ከካርታው ነው ያወጡት እንጂ በአዲስ አበባ አስተዳደር ውስጥ መሆኑን ያሳያል ይላል መረጃው። አሁን ነው ዋናው ነገር። ይሄንን ተመልከቱ። ይሄንን ካለ በኋላ ነው 122000 ሄክታር ደርሷል አዲስ አበባ የሚለው ውሸት መሆኑን አረጋግጠናል፣ መረጃዎቹ የሚያሳዩት ይሄንን ነው ይላል። ከዚያ ምንድነው የተፈጠረው ችግር? አሁን ወደ ዋናው ጉዳይ እንሂድ። ሰነዱ ይቀጥልና በኦሮሚያ ክልል ባለሙያዎች የተዘጋጀው ፕሮፖዛል ይላል። ተመልከቱ፣ መሬት ላይ እውነቱ ተጠንቶ በነጋሪት ጋዜጣ የታተመው የ1978 የካርታ የ1986 ካርታ የ1996 ካርታ 54ና 52000 ሄክታር ላይ ፍላክቹዌት ከፍ ዝቅ ያለ 54ም ሲሆን በኢፌክቲቭ አድሚኒስትሬቲቭ የተወሰኑ ቦታዎች በአዲስ አበባ አስተዳደሩ ነው ካርታ ላይ ያልተካተቱ አሉ። በ96ቱም ስንመጣ 52 ይሆንና በሁለት ቀንሶ ነገር ግን 2 ደግሞ ሄክታር 2000 ሄክታር ደግሞ በኢፌክቲቭ አድሚኒስትሬሽን ውስጥ የተካተተ ነበር የነበረው። አሁን የኦሮሚያ ክልል ምን መከራከሪያ ይዞ መጣ ነው ጥያቄው። በኦሮሚያ ክልል ባለሙያዎች የተዘጋጀው ፕሮፖዛል 43000 ሄክታር ሲሆን ይህ መነሻ ሐሳብ በካርታው ላይ እጅግ አደገኛ ችግር ይፈጥራል ይላል ጥናቱ። ከአዲስ አበባ ከተማ በስድስት ክፍለ ከተሞች ውስጥ ይሄንን ነጥብ እንድትይዙልኝ ፈልጋለሁ። ዋናው መረጃ ይሄ ስለሆነ ይሄ ኦሮሚያ ክልላዊ መንግስት 5 ባለሙያ ተወካዮች፣ በአዲስ አበባ 4 ባለሙያ ተወካዮች፣ በፌደራል መንግስቱ በጀት የተጠና ሰነድ ነው። ከአዲስ አበባ ከተማ በስድስት ክፍለ ከተሞች ውስጥ 30 ወረዳዎችን በከፊል ወይም በሙሉ ወደ ኦሮሚያ እንዲሄዱ ያደርጋል። በዝርዝር ሲታይ የካ ክፍለ ከተማ 6 ወረዳዎች፣ ንፋስ ክላፍቶ ክፍለ ከተማ 1 ወረዳ፣ አቃቂ ቃሊቲ ክፍለ ከተማ 7 ወረዳዎች፣ ጉለሌ ክፍለ ከተማ 5 ወረዳዎች፣ ቦሌ ክፍለ ከተማ 2 ወረዳዎች፣ ኮልፌ ቀራኒዮ ክፍለ ከተማ 9 ወረዳዎች እንዲነኩና ላልተጠበቀ ብጥብጥ የሚዳርግ አደገኛ ሐሳብ ነው የቀረበው ይላል ሰነዱ። እነዚህን ክፍለ ከተማዎች ሰዱና ይሄ በማን ጊዜ የተጠና ነው? በድሪባ ኩማ ከንቲባነት ዘመን የተጠና። እነዚህ ሊወሰዱ የተፈለጉ የክፍለ ከተማ ወረዳዎችን ጠቅሼላችኋለሁ። ቀድም ከነገርኳችሁ ጋር አገናኙት። ኢንጂነር ታከለ ኡማ በከንቲባነት ከመጡ በኋላ የነዚህን ወረዳዎች ሊወሰዱባቸው የተዘጋጁ ክፍለ ከተሞችን 5ቱን ክፍለ ከተሞች የኦዴፓ ሰዎች በዋና ስራ አስፈጻሚነት እንዲመደቡባቸው አደረጉ። ይሄ ነው ነታው። ስለዚህ እምንቃወመው በመረጃ በማስረጃ ነው። ይሄ ለማለት ነው። ሁለተኛ ነጥብ መታወቂያ። አሁን የነ እስክንድር ያመጡትን ልተውና ለጊዜው የመታወቂያ ጉዳይ በዚህ ሰነድ ውስጥ ተካቷል። ቀደም ብሎ የተጀመረ ስለሆነ ስለዚህ ማስረጃው በገጽ 6 ላይ እንዲህ ይላል። በወሰን አካባቢ በተለይ በአቃቂ ወረዳ 02 ውስጥ የሚገኙ ነዋሪዎች እደግመዋለሁ። በወሰን አካባቢ በተለይ በአቃቂ ወረዳ 02 ውስጥ የሚገኙ ነዋሪዎች በሁለቱም ክልል ውስጥ ፋይል አስከፍተው 2 መታወቂያ በመያዛቸው ለአስተዳደር አለመመቸት ችግር መኖሩን ለይተናል ይላል። 2 ወረዳዎች ላይ የሚኖረው ህዝብ የአዲስ አበባ ነዋሪ ነው መታወቂያ እንዲወስድ ተደርጓል። የኦሮሚያ ክልል ነዋሪም ነው መታወቂያ እንዲወስድ ተደርጓል። ይሄ ማለት ነው አዲስ አበባ ላይ መሪ ሲመረጥ መተው ይመርጣሉ፣ ኦሮሚያ ላይ ሲመረጥም ሄደው ይመርጣሉ ማለት ነው። ይሄንን ስታነሳ ኦሮሞ ፎቢያ ይላል ማለት ነው። ይሄንን ስታነሳ ዝም በለው ጥቀለበሳል ይላል ማለት ነው። ለውጥ እንደዚህ ከሆነ መቀልበሱ አይጎዳም ማለት ነው። በእንይታ ለውጥ እንዲህ አይደለም፣ ዋጋ የተከፈለበት ለዚህ አይደለም። ለውጥ የተሳሳተ መንገድ ሐዲዱን ሬሉን ሲስት ባቡሩን ማስተካከል ያስፈልጋል። ይሄንን የምጠቅሰው አየር ላይ አይደለም፣ ይሄ ሰነድ ነው። ይሄ ማውራው ስለየትኛው ሰነድ እንደሆነ የመንግስት አመራሮች በሚገባ ይገባቸዋል፣ በሚገባ ያቁታል። ይሄንን ችግር እንደገና በገጽ 7 ላይ ሰነዱ እንዲህ ይለዋል። በተለይ በአቃቂ ቃሊቲ ክፍለ ከተማ ውስጥ በወሰን አካባቢ የሚኖሩ አርሶ አደሮችን ተመልከቱ። በወሰን አካባቢ የሚኖሩ አርሶ አደሮችን፣ በወሰን ማለት በኦሮሚያና በአዲስ አበባ መካከለ ያለው ወሰን ላይ የሚኖሩ ሰዎችን መታወቂያ እንዲወስዱ ጫና በመፍጠር የገላን ከተማ አስተዳደር ነዋሪዎች ናችሁ ብለው ህዝቡን እንዲቸገር ማድረግ፣ የድርጊት ደግሞ ህዝቡን በስርዓት ለማስተዳደርና በተለይ ለጸጥታ ስራው አስቸጋሪ እንዲሆን እድል የሰጠ ሆኗል ይላል። ደግሞ አለው በተለይ በአቃቂ ቃሊቲ ክፍለ ከተማ ውስጥ በወሰን አካባቢ የሚኖሩ አርሶ አደሮችን መታወቂያ እንዲወስዱ ጫና በመፍጠር የገላን ከተማ አስተዳደር ነዋሪዎች ናችሁ በማለት ገላን በክፍለ ከተማ ውስጥ የሚገኝ ነው። ስለዚህ ጫና አድርገው ጭምር፣ ግፊት አድርገው ጭምር፣ አቅደው ጭምር መታወቂያ እንዲወስዱ የማድረግ ዘመቻ ነበረ። ይሄ አደገኛ አካሄድ በነ በባልደራስ በነስክንድር ነጋ በኩል አሁን እንደገና ትግል የተደረገበት አደባባይ ወጥተው በርካቶችም በተጨባጭ ማስረጃውን የዘረዘሩበት ሁኔታ አለ። እንዲስተካከል የሚጠየቀው ይሄ ነው። አሁንም ጥያቄው ለውጡ ለውጥ ነው ብሎ ድምዳሜ ላይ ለመድረስ ፈረቃዊ ባህሪውን እንዲተው መታገል አስፈላጊ ነው። በመጨረሻ አንድ ነገር ብዬ አበቃለሁ። እነዚህ በኔ በኩል ያቀርብኳቸው የሰነዱ ብዙ ይላል። አዲስ አበባ ነው የመለከቶች ብዙ ነገር ይዘረዝራል። እኔ ከሰዓት አንጻር እዚህ ጋር ይበቃኛል። መጨረሻ ላይ መናገር የምፈልገው የነስክንድር ነጋ የባልደራስና የአዲስ አበባ ጣፈንታን በተመለከተ አንድ ሐሳብ ሰነዝራለሁ። አንደኛው የነስክንድር ነጋ ባልደራስም ሆነ የዛሬን ውይይት ያዘጋጀው አለን የተመሰረተው በአዲስ አበባ ውስጥ ተጨባጭ ስጋት በመኖሩ ነው። ተጨባጭ ስጋት ስለኖረ ነው እነዚህ ተቋማት የተፈጠሩት የአዲስ አበባ ህዝብ ንቅናቄ ውስጥ የገባው። አንድ ሁለተኛ በህግ በፖለቲካ በአስተዳደር በሞራል የህጋዊነት ጥያቄ የሚነሳበት አይደለም። አለን ያለበትን የህጋዊነት ጥያቄዎች በሚዲያም በምንም አሁን የዘረዘረው ነው። እነስክንድር ነጋ በማህበራት ማደራጃ ኤጀንሲ ለመመዝገብ ጥያቄ አቀረበው አዋጁ እስኪሻሻል ጠብቁ ተብለው ነው ያሉት። የህጋዊነት ጥያቄ የሚነሳባቸው አይደለም። የሞራልም የፖለቲካ ጉዳይ ማለት ነው። ሌላው ሶስተኛው አላማ ነው። እንግዲህ በተጨባጭ መሬት ላይ ባለው ነ ተመስርተው ተነስተዋል። የህጋዊነት ጥያቄያቸው ሞራላዊም ነው ህጋዊም ነው በአስተዳደር ህጋዊም ነው በፖለቲካ መጋዊ ነው። በሶስቱም መንገድ የህጋዊነት ጥያቄ የሚነሳበት አይደለም። ሶስተኛው አላማቸው ነው። ሁለቱም ተቋማት አላማቸው መሳ ለመሳ መሄድ ነው። አንድ አይነት ነው። አዲስ አበባ በግልጽ ቀድም የዘረዘርናቸው በታሪክም በህግም በተፈጥሮም ያላት ባለቤትነት ሞራላዊ ባለቤትነትም ህጋዊ ባለቤትነትም ፖለቲካዊ ባለቤትነትም አዲስ አበባ የአዲስ አበባዎች ናት ራሷን የቻለች ከተማ ነች የሚለው ነው። ስለዚህ ይሄንን እንወስዳለን። አለንም የነስክንድር ነጋ ባልደራስም ሌሎች ተቋማትም ቀስቅሰው ህዝቡን አደራጅተው ሲያበቁ ምንድነው መሆን ያለበት የሚለውን ብቻ ነው ማነሳው። ሶስት ነገሮች አሉ። ሲቪክ ናሽናሊዝም፣ መልቲካልቸራል ናሽናሊዝም፣ ኤትኒክ ናሽናሊዝም። እነዚህ ሶስቱ ባለም የሚታወቁ የናሽናሊዝም ኤትኒሲቲ ወይም የብሔርተኝነት መገለጫ መለያ የሚባሉት ናቸው። እንደ ኢትዮጵያ ላሉ አገሮች በተለይ ግን አሁን ስለምናወራው አዲስ አበባ የኤትኒክ ናሽናሊዝም ዘውግ ዘለል ያልሆነ ጎሳ ተኮር የሆነ ፕራይሞርዲያል የሆነ ደም የሚቆጥር አግላይ ለዜጋ ክብር የማይሰጥ ፖለቲካ በአዲስ አበባ መሸከም እንደማትችል ማረጋገጥ ያስፈልጋል። ሁለት ከኤትኒክ ናሽናሊዝም ወይም የዘውግ ፖለቲካ አራማጆች በተወሰነ ደረጃ የሚሻለው የመልቲካልቸራል ናሽናሊዝም የሚባለው ህብረ ብሔራዊነትን ወይም የተለያዩ ብሔረሰቦችን በጋራ በቡድን የሚያውቅ እንደ ካናዳ አይነት ፕላትፎርምም አሁን ባለው ሁኔታ ለአዲስ አበባ በፍጹም አይጠቅማትም። ይሄንን ካልን ምክንያቱም የዜጋን ይከዳል። መልቲካልቸራል ናሽናሊዝም ኦሮሞነትን፣ አማራነትን፣ ጉራጌነትን ምናምን ይዞ ይመጣና ዜግነትን ይከዳል። ኤትኒክ ናሽናሊዝም ወይም ብሔርተኝነት ደግሞ እኔ ይልና ሌላውን ይከዳል። የኢትዮጵያ እኮ እንዴት ግራ ይገባው መሰላችሁ? የኦሮሚያ ብሔራዊ ክልላዊ መንግስት ይልና በብዙ ሚሊየን የሚቆጠሩ ኢትዮጵያውያንን እዛ ውስጥ ያሉ የተለያዩ ብሔረሰቦችን ጨፍልቆ የፌደራል ስርዓታችን ይለምልም ይላል። አሃዳዊ ስርዓት እኮ ነው። የኦሮሞ ካልከው ክልሉን መልቲካልቸራል አይደለም፣ ሌሎቹን በኩል አያስተናግድም፣ በሰከንድ ሲቲዝን ነው የሚያስተናግደው። ስለዚህ የመልቲካልቸራል ናሽናሊዝም ኮንሰፕቱም አይደለም እየተራመደ ያለው፣ ብዝሃነት በኢትዮጵያ ውስጥ የተጨፈለቀ ነው። አዲስ አበባ ይሄን አትሸከምም። ስለዚህ ሲቪክ ናሽናሊዝም ወይም ደግሞ በተለምዶ ይያልን ያለነው የዜግነት ፖለቲካ የሚባለው ወይም ኢትዮጵያዊነት የሚለው ለአዲስ አበባ አማራጭ ሆኖ ይመጣል። እንደ መፍትሄ ሁላችንም ማንን እንምረጥ ብለን ስናስብ የዜግነት ፖለቲካን የሚያራምድ አዲስ አበባን በሚገባ ተረርቶ ለዜጎች መብት ሊያስጠብቅ የሚችል አካል ለኢትዮጵያ መጣፈንታው መሆን አለበት። ግን አዲስ አበባ ከዜግነት ፖለቲካ ውጪ መሸከም አትችልም። ይሄንን ማረጋገጥ ያስፈልጋል። የዜግነት ፖለቲካ አራማጆች አንድ መልእክት አስተላልፈ ይላቁ። ሁሉም ሰው ስለጨለመበት አገሪቷ እዚም በብሔር እዛም በብሔር እዛም በብሔር ስለተደራጀን ከብሔር ወጥቶ የዜግነት ፖለቲካ ለማራመድ የሚያስችል የዜግነት ፖለቲካን የሚሸከም ፈርታይል ግራውንድ አለ ወይ የሚል ጭንቀት አለ። ይሄ ጭንቀት ህንዶች በታሪካቸው አጋጥሟቸው ነበር። ህንድ ወደ ዲሞክራሲ ከሄደች በርግጠኛነት ተፈርሳለች የሚል የምሁራን ትንተና ነበር። የፖለቲካ ተንታኞች ህንዶች ይሄ የሂንዲው አሰላለፍ የብሔርተኝነት የዘውግ አሰላለፍ የገነገነ ስለሆነ ዲሞክራሲ ቢመጣ ዋናው ትልቁ ብሔር ከተከፋፈለ ህንድ ትበተናለች። ዲሞክራሲ ሲመጣ ዘውግ ሲበተን ትልቁ ብሔር 3 4 ቦታ ከተከፋፈለ ህንድ መፍረሷ ነው የሚል ሟርት ነበር የነበረው። ይሄንን ሟርት ተሻግረው እንዴት አድርገው የዜግነት ፖለቲካን በአገራቸው አመጡ የሚለውን ስናይ በእውነቱ ቁርጠኛ ሰው ካለ ቁርጠኛ ፖለቲከኛ ካለ ሁሉንም ማድረግ እንደሚቻል ያሳዩበት ዘመን ነበር። ይሄን ሳልጠቅስ ማለፍ ማሰሪያውን ስለሚያሳጣው ነው። ኮንግረስ ፓርቲ ተቸግረው ነበር። ህንድና ምናውቀው ከፓኪስታን ጋር ባላቸው ልዩነት ፓኪስታን ተለይቶ ሄዷል። ፓኪስታን ተለይቶ ሲሄድ 17% ሙስሊም ነው የነበረው። ከ17% ውጪ ያለው 83% በሂንዲዩዝም ስም ነው ያለው። የተለያየ ክላስ ቢኖረው የተለያዩ ቋንቋዎች ቢኖሩትም አንድ መልክ ይዞ ነበር። ይሄ ችግር ሰፋና 20% የመጀመሪያው ካስት፣ 21% ሁለተኛ ካስት፣ ሶስተኛው ካስት ዝቅተኛ የሚባለው 42% ነበር፣ 17% ሙስሊም ነበር። ፖለቲከኞቹ ምን አደረጉ መሰሏችሁ? 20%ቱን ኤክ በሂንዲ ውስጥ በ83% ውስጥ ያለውን 20% ሱፐር ሪች የሚባለው በጣም ሀብታሙን 20% ነው፣ አንድ ካስት ነው። 21% ሚድል ካስት ነው፣ መካከለኛ ገቢ ያለው ነው። 42% ደግሞ ይሄ ከድህነት ወለል በታች ያለው ደሃው ነው። ሲቪክ ናሽናሊዝም የዜግነት ፖለቲካና ዴሞክራሲ እናሸጋግራለን ያሉት ሰዎች መጡና በጨለማው የብሔርተኝነትና የማይነካ ዘውገኝነት ውስጥ ምን አደረጉ? 20% የያዘው ፈርስት ክላስ ሱፐር ሪቹ ለደሃው የሚያቀርብለት ፕራይሞርዲያል ደማዊነት ዘውገኝነት እንጂ ከድህነት የሚያወጣው ስትራቴጂ ስላልሆነ ብሔርተኝነት ለሱ ምንም እንዳልሆነ ነገሩት። አንድ በተመሳሳይ ሁኔታ ከብሔርተኝነት ሲወጣ ከድህነት ወለል ከፍ እንደሚያደርጉት ስትራቴጂያቸውን ነድፈው አመጡለት። በተመሳሳይ ሁኔታ 20%ቱ በሱ ድህነት ውስጥ ብሔርተኝነትን እየሰበኩ ሀብታም እንደሆኑ አስረዱት፣ አነቁት ማለት ነው። ወደ ምርጫ ሲገባ አማራጭም ስለቀረበለት እነዛ ደግሞ የበዝባዦቹን ደግሞ የበላይነት ስላሳዩት ተገንጥሎ ተለይቶ ሲመጣ 42% ሲደመር 17% ስንት መጣ? 59% ድምጽ አግኝተው የህንድን ፖለቲካ ቀየሩት። ህንድ ወደ ዲሞክራሲ ስትሸጋገር ተፈርሳለች የሚለው ትንበያ ቀረና ህንድ ወደ ዲሞክራሲ ተሸጋግራ አገር መሆን ቻለች። ስለዚህ ነው አዲስ አበባም ኢትዮጵያም ሲቪክ ናሽናሊዝም የዜግነት ፖለቲካን ተሸከማለች የሚላችሁ አለን ወይም የእስክንድር ነጋ ባልደራስ አማራጫችን የዜግነት ፖለቲካን መግፋት መደገፍ እንዲያብ ማድረግ ነው። በእኔ በኩል የነበረው እይታ ይሄ ነው። ስለወሰድኩት ሰዓት ይቅርታ ጠይቃለሁ። ከልብ አመሰግናለሁ።
Africa Latina Anche fe gran pa بزو بزو يا يرقش عطي بابا بابا አስደሳች ዜና ለስፖርት አፍቃሪዎች አመታዊ በአውሮፓ የኢትዮጵያኖች ስፖርት ፌስቲቫል በዓል በስዊዘርላንድ ዙሪክ ከተማ ላይ ከጁላይ 31 እስከ ኦገስት 3 ቀን ድረስ በታላቅ ድምቀት ይከበራል። በዚህ ዝግጅት ላይ ሁለት የስዊድን ቡድኖች ተካፋይ የሚሆኑ ሲሆን የቡድኖቹ አባላት በመሆን በውድድሩ ላይ ለመሳተፍ የምትፈልጉ እንዲሁም በታዳጊዎች ውድድር ላይ ከ8 ዓመት እስከ 15 ዓመት በሆኑ ታዳጊ ህጻናቶች በሚካሄደው የእግር ኳስ ውድድር ልጆቻችሁን ተሳታፊ እንዲሆኑ የምትሹ ለስልክ ቁጥር 0777774891 ዳንኤል በማለት በመደወል ያሳውቁን። የኢትዮ ስዊድን እግር ኳስ ቡድን አድማጮቻችን ኳስ ጨዋታው ጀመረ ጥቂት ካቀጥታል ስለዳኝት ላይ ታዳኛው ወታቦታቸውን ዘው ጨዋታው ለማስጀመር ይዘጋጁ።
ማስታወቂያ መልእክቱ እንደዚህ ይላል። የደረሰን መልእክት ሰላምታ ለሁላችሁ ይድረሳችሁ። በደብረ ሰላም መድኃኔ ዓለም ቤተክርስቲያን በብፁዕ አባታችን የሁለተኛ ደረጃ ትምህርት ቤት ተመራቂ ልጆቻችንን ቡራኬ የሚቀበሉበት ሥርዓት ከተጀመረ ይኸው ዘንድሮ 3ኛ ዓመታችን ነው። ለዚህ ለበቁት ተማሪዎችና ወላጆች እንኳን ደስ ያላችሁ። ዘንድሮ ተማሪዎች በመብዛታቸው በመርሃ ግብሩ መጣበብና አባታችን ስለማይኖሩ የተመረጠው ቀን ቅዳሜ ጁን 8 ነው። ተመራቂዎች ከወላጆችና ከገነ ጓደኞቻቸው በተወሰነው ሰዓት ይደርሳሉ። መርሃ ግብሩ በአንድ ሰዓት ተጠናቆ የፎቶ ስርዓት ለማስተዋወሻ ከአባታችን ጋር ከዚያም ቀላል ቁርስ ይኖራል። የደስታ መግለጫ ካርድ ባለፈው አመት የተዘጋጀው በአማርኛ በመሆኑ በስዊድሽ ቋንቋ እንዲጨመር ታዟል። ከተቻለ ይዘቱና ቅርጹ ይቀየራል። ቅስቀሳው በስቶኮልምና አካባቢስ ለሚኖሩ ተመራቂዎች በሶሻል ሚዲያና ራዲዮ እንዲሰራጭ፣ ለተመራቂዎች በዲያቆን ዳግም የተከፈተ ግሩፕ ይኖራል። የሚፈልጉትን ሐሳቦች ይለዋወጣሉ። አዳዲስ ገንቢ ሐሳብ ካለ በዳግም በኩል ያሳውቃሉ። ወጣቶች እምነታቸውንና አንዳንድ ስርዓትን እንዲያውቁ በተዘጋጀው ግሩፕ ከአባቶች የሚተላለፉ ትምህርታዊ አጭር የቪዲዮ ስዕላዊ መግለጫ ይኖራል። ቤተክርስቲያኗ አገልግሎት ሰጪ በመሆኗ በሰበካ ጉባኤው ውሳኔ መሰረት መዋጮ አይነርም። ሆኖም ማንኛውን ምርዳታ ለማድረግ የሚፈልግ በግል ማድረግ ይችላል። የቡራኬው ስርዓት ተቀርጾ በቤተክርስቲያን ድህረ ገጽና ዩቲዩብ እንደሚለቀቅ እናሳውቃለን። ተጨማሪ ሐሳብ እና አስተያየት ካላችሁ አሳውቁን። ስልክ ቁጥር 0736677884 ደግመዋለሁ። 0736677884 ይላል ማስታወቂያው። አንደሽ
አይ
አርማቶቻችን ታዋቂውና ተወዳጁ ኢትዮጵያኖች ዘንድ ትልቅ ዝናና ክብር ያለው አንደሽ አስተርበሪ ከአርላንዳ በቀጥታ ከኛ ጋር በስልክ አለ። አንደሽ ቫያፍሽት ወት ኢትዮጵያን ኢትዮጵያን ኦክ ዴል ታርጌት ፖድን ሀኒያ ፓቲየትስ ቢልዳንደስ ደምሪያ
Detsamma, jag kom precis hem med tunnelbanan där, strax i Gamla stan.
Okej, förlåt att jag stör dig så här på kort tid.
Nej, det är ingen fara.
Ingen fara. Du Anders, berätta, varför åkte du till Etiopien?
Det händer ju väldigt mycket nu och det är en jättespännande, alltså det är jättespännande nu när man har den här övergångsprocessen mot demokrati i landet.
Okej.
Och då fick jag en inbjudan att komma till nya partier med tanke då på att jag lyft etiopiska frågor i tidigare skeden.
Mm. Och din intryck då?
Ett nytt skede.
Ditt intryck då? Anders?
Oj. Ja, hallå.
Ditt intryck om det nya partiet, om läget. Om det, framförallt om det nya partiet.
Mm. Jag måste säga att jag är väldigt imponerad av organisationen som det nya partiet har. De har... I varje valdistrikt i Etiopien så har man fått välja 3 stycken delegater. Om ifall att man har valt exempelvis kvinnor eller funktionsnedsatta, då man får ha upp till 5 stycken delegater från det valdistriktet. Så att man jobbar på ett väldigt inkluderande sätt.
En gång till. Du sa om man har valt kvinnor och funktionshindrade, vad händer då?
Eftersom att Etiopien är ett väldigt patriarkalt samhälle,
ja.
Och det här partiet som man nog betecknar som ganska radikalt progressivt.
Okay.
Så har de en kvoteringslista att varje valdistrikt då får välja 3 stycken delegater.
Okay.
Men om ifall att de väljer kvinnor eller funktionshindrade, då kan man få välja upp till 5 delegater.
Okej. Okay. Det är någon sorts, vad heter det, jämställdhetsfråga eller något sånt?
Ja, en jämlikhetsfråga.
I den bemärkelsen, okej. Okay. Vad är det mera som imponerade dig på själva kongressen och hur den...
Alla medlemmar, alltså de var väl upp mot 1400-1500 ombud på kongressen, fick föreslå namn. Så till slut så hade man lyckats vaska fram 3 stycken namn på partiet att ta ställning till.
Okay.
Och sen så hade man lite kommittéarbete så att det fanns sen 2 namn att ta ställning till. Och då blev det sen Ethiopian Citizens for Social Justice.
Okej. Låt mig översätta den här i kort. Jag vet att du är stressad, men vi ska ju träffas.
Jag är inte stressad.
Okej, bra.
Jag kan bara säga att det var 1500 delegater närvarande och 300 valdistrikt.
Wow. Det är mycket. Okej, låt mig översätta det här. Ingrid Anders gjorde i Etiopia i Hedo att disse min masserat och parti bader regellet ett rinabbare eller sult reter regellet kanabbarot ett rallet en gråtjan du har bett mknäat. I Etiopia en god dag besöffiu på parlamen, besvidunus på Europa dereja en ditta växel hade regge besmknäat nabbar i ett arrut na en betam asden kotal sub-sabau andesi ammismatuo du sa ett 1500 delegater från 300 distrikt, va?
1500 delegater från 312 distrikt.
Okej. Andes är 502 tåkavet, kassos med 2 astraulet gadema masseringar distrikt i ett sabassabuna baru. Betam jag denna kängale, zain abbrotche 502 umbamulu katalaju akkababotche jämattu tåkavet sim jämmer i drygjutun sim indisat እንዲ ምርጡ ያንዳንዱ ተሰጥቶት ነበር ከዛም አልፎ የድርጅቱን መሪዎች ለመምረጥ ያንዳንዱ ተወካይ ስም ሰጥቶ ነበር በዛ በተሰጠው ስም ህዝብ ዛያ 500 ህዝብ በሰጠው ስም ውስጥ ተመርጠው ብዙ ያገኙት 3 ቀሩ ከ3ቱ እንደገና ተመርጠው 2 ቀሩ እንደዚህ ነው የተደረገውና በጣም አስደንቆኛል ያለው ሌላው ያስደነቀው ከያንዳንዱ ዲስትሪክት 3 ሰው እንዲመረጥ ተወካይ እንዲሆን ተመርጦ ነበር ወስኖ ነበር ነገር ግን ኢትዮጵያ የፓትሪያርካል የወንዶች የሚወስኑበት የወንዶች የበላይነት ያለ በታገር ስለሆነ ይሄንን ለማስተካከል ሲባል ሴትና አካለ ምንድነው የተጎዱ አካል ያላቸው ሰዎችን የመረጡ ከሆነ ዲስትሪክቱ ተጨማሪ ሌላ 3 ሰው እንዲመርጡ እድል ይሰጣቸው ነበር ይሄ ማለት እንግዲህ እኩል ለማድረግ ሴቶችንና የአካላቸው የተጎዱ ሰዎችን ለመምረጥ እነዚህ ክልሎች ወይም ደግሞ አካባቢዎች ወረዳዎች 300ዎቹ እንዲ ኢንሴንትመንት ነበር ነው የሚለን በጣም አስደንቆኛል ነው የሚለው Du, vad jag förstår, har du talat på själva kongressen? Vad sa du då?
Ja, som enda utländska gäst så fick jag möjlighet att tala, en jättestor ära.
Okej, varför det?
Vad sa du?
Varför det? Varför valdes du enbart du? Och vad sa du då?
Jag pratade om att man ska bygga ett Etiopien för alla där ingen ska lämnas utanför. Och att man ska se alla människor som jämlika. Okay. Och att det är en ny tid för Etiopien nu.
Okej. Och vad är ditt intryck om Addis Abeba? Du har ju varit där i... Vi var tillsammans där för en månad eller två månader sedan. Men nya förändringar?
Faktum är jag börjar hitta rätt bra nu.
Aha. Nu.
Men sen jag vill bara lägga till en grej här om partiet också. Bara lägga till några saker om deras politiska ställningstagande.
Okej.
De har ett par punkter bland annat där de vill att man ska förändra Etiopien. Jag tycker det är väldigt bra att man har tagit ett par tydliga punkter om vilket håll man vill gå.
Okay.
Den första punkten är att man vill gå över till ett presidentiellt system. Alltså man vill ha en direktvald president, okay. En senat och en kongress. Och premiärminister ska vara vald från parlamentet. Så det innebär att man går över, kanske inte mot en amerikansk modell utan mer en finsk modell. Alltså ett starkt parlament och en stark president.
Till skillnad från nu där statsminister är en starkare va?
Nu är statsministern starkare, ja. Men om vi tänker då, alltså ett parlament som ändå har någonting att säga till om, men ändå en president som har vissa befogenheter.
Okej.
Okay. Sen så vill man behålla det federala systemet, men på medborgargrund. Man vill röra sig bort från etniska rättigheter till medborgarrättigheter.
Okej. Okay. Det var något nytt. Det var då, vår radio tycker också att det är bra. Det här är det som vi försöker. Framförallt att gå ifrån det här etnisk och språkbaserade federalismen. Det där är någonting som har startat. Men vi ska träffas idag.
Ja, precis.
Bra. Du, vi kommer att diskutera om det här lite framåt i tiden och vi kommer att inbjuda folk från den här ledande positionen från partiet, nya partiet, och vi kommer att ha ett och annat att höra och säga. Vi syns senare idag. Tack Anders, ja. Och välkommen åter till hemlandet.
Tack så jättemycket.
Hej.
Stort tack.
Hej.
Hej.
Anders, እንግዲህ ያለው እሱር ብቻ ነው ከነበሩት የውጭ ሀገር የክብር እንግዶች እንዲናገር የተጋበዘው ወጥቶ እንዲናገር የተጋበዘው እሱ ብቻ መሆኑን አስረድቶናል እና በጣም ያደነቀው ደስ ያለኝ አለ አገሪቱ ከኤትኒስክ ወይንም በዘር ከመከፋፈል ፌዴራሊዝሙ እንዳለ ሆኖ በዜግነት የተመሰረተች የፌዴራል ስቴት እንድትሆን የሚለውን አቋም መውሰዳቸው አስደስቶታል ሌላው እንደ አሜሪካ ሳይሆን እንደ ፊንላንድ የፕሬዝዳንት ስልጣኑ ከፍ ያለ እንዲሆንና ፕሬዝዳንቱ በቀጥታ በህዝብ እንዲመረጥ ካልተሳሳት ወይንም የተሳሳት ከሆነ አርመዋለሁ ወደፊት በሰፊው እናወራዋለን ጠቅላይ ሚኒስቴር እንዲኖረው ጠቅላይ ሚኒስቴሩ እንዳሆኑ ኃይሉ ፍጹም አብሶሉት ሳይሆን ፓርላማው የሚያዘው እንዲሆን መደረጉ የሚፈልግ ፓርቲ መቋቋሙ በጣም አስደስቶታል ነው ያለን እንግዲህ ወደፊት በሰፊው ስለዚህ ፓርቲ የራሳቸውን የፓርቲውን አመራር መሪዎች ይጋበዝን በከሚቀጥሉ ሳምንታት ጀምሮ ውይይት እናደርጋለን እስከመጨረሻው ፕሮግራማችን ድረስ ይከታተሉ
ፈዳቹ አድማጮች ከረፋዶ 11 ሰዓት ሆነል ከኢትዮጵያ ድምጽ ሬዲዮ ሳምንቱ በዜናዎች ቀጥለው ይሰማሉ። ፍርድ ቤት አቶ ጌታቸው ሰፋን ጨምሮ ክስ የተመሰረተባቸውና በቁጥጥር ስር ያሉ የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ስራ ኃላፊዎች ተይዘው እንዲቀርቡ ትዕዛዝ ሰጥቷል። ፍርድ ቤቱ አቶ ጌታቸው ሰፋን ጨምሮ ክስ የተመሰረተባቸውና በቁጥጥር ስር ያሉ አራት የብሔራዊ መረጃና ደህንነት አገልግሎት ከፍተኛ ስራ ኃላፊዎች መጥሪያ ደርሷቸው ተይዘው እንዲቀርቡ ትዕዛዝ ሰጥቷል። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት አቶ ጌታቸው አሰፋን ጨምሮ 26 ስልጣንን ያላግባብ በመገልገል ከባድ የሙስና ወንጀል በመፈጸም የተጠረጠሩ ተከሳሾችን ጉዳይ ሲመለከት አርፍዷል። በዚህ መሰረት አቶ ጌታቸው አሰፋ የክስ መዝገብ ክስ ከተመሰረተባቸው ተከሳሾች ውስጥ ከ20 እስከ 26 አራ ቁጥር ላሉ ተከሳሾች ክሳቸው በንባብ ቀርቧል። በተጨማሪም ለፌደራል ፖሊስ አቶ ጌታቸው አሰፋን ጨምሮ በሌሉበት ክሳቸው የታየ ያሉ አራት የብሔራዊ መረጃና ደህንነት አገልግሎት ከፍተኛ የሥራ ኃላፊዎች መጥሪያ ደርሷቸው ተይዘው እንዲቀርቡ ትዕዛዝ ሰጥቷል። ፍርድ ቤቱ ክስ በተመሰረተባቸው 26 ተከሳሾች ውስጥ ከአንደኛ እስከ 19ኛ ላሉ ተከሳሾች ክሳቸውን በንባብ ማቅረቡ ይታወሳል። ፕሮፌሰር ብርሃኑና አቶ አንዷለም የኢዜማ መሪና ምክትል መሪ በመሆን ተመረጡ። ፕሮፌሰር ብርሃኑ ነጋና አቶ አንዷለም አራጌ የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ መሪና ምክትል መሪ በመሆን ተመርጠዋል። ሰሞኑ በተካሄደው ምርጫ ፕሮፌሰር ብርሃኑ ነጋ 912 ድምጽ ማግኘት የፓርቲው መሪ በመሆን ተመርጠዋል። በተመሳሳይ አቶ አንዷለም አራጌ የፓርቲው ምክትል መሪ በመሆን ተመርጠዋል። እንደዚሁም አቶ የሸዋስ አሰፋ 722 ድምጽ በማግኘት ሊቀመንበር ሆነው ሲመረጡ ዶክተር ጫኔ ከበደ ምክትል ሊቀመንበር በመሆን ተመርጠዋል። እንደ ፓርቲው ገለጻ ከሆነ የፓርቲው መሪ በፓርቲው ፖለቲካዊ ጉዳዮች ላይ አጽንኦት ሰጥቶ የሚሰራ ሲሆን የፓርቲው ሊቀመንበር ደግሞ የፓርቲውን የዕለት ተዕለት እንቅስቃሴ ይቆጣጠራል። ዶክተር ብርሃኑ ነጋ ከምርጫው በኋላ ባስተላለፉት መልእክት የአዲሱ ፓርቲ ተቀዳሚ ዓላማ የተረጋጋ ዲሞክራሲያዊ ስርዓት መፍጠር መሆኑን ተናግረዋል። የተረጋጋ ዲሞክራሲና የተገራ ፖለቲካ መፍጠር ወሳኝ ነው ያሉት የፓርቲው መሪ ከዚህ ፓርቲ ሀገርን ለማረጋጋት ስራ ትኩረት መስጠት አለበት ብለዋል። በዚህ ስራ የኢትዮጵያ ዜጎች ለማህበራዊ ዋስትና ፓርቲም ገዢውን ፓርቲ ያግዛል ብለዋል። በብሔር ለተደራጁ ፓርቲዎች ማስተላለፉት መልእክት እኛን እንደ ጠላት አትዩን አትፍሩንም ብለዋል። ሁላችንም የአንድ ሀገር ዜጎች ነን። የሐሳብ ልዩነታችንን በሰለጠነ መንገድ በውይይት እንፍታ። ወደ ክልላችን አትምጡ፣ ወደ ወረዳችን አትድረሱ ከሚል ለዚህ ዘመን የማይመጥን ፖለቲካ ውጡ። የህዝቡን አማራጭ ሐሳብ የማግኘትና የመምረጥ መብት አትንፈጉ ሲሉ መልእክት አስተላልፈዋል። ቀደም ባለው ጊዜ የፓርቲ ከፍተኛ አመራር የነበሩት አቶ አንደርጋቸው ጽጌና አቶ ኤፍሬም ማዴቦ የውጭ ሀገር ፓስፖርት በመያዛቸው ከምርጫ ውጭ መሆናቸው አይዘነጋም። በውጭ ሀገራት ባንኮች የተቀመጡ ህገወጥ ገንዘቦችን ለማስመለስ እየተሰራ መሆኑ ተገለጸ። ኢትዮጵያ በአመቱ መጨረሻ የፋይናንስ ደህንነት ተቋማት ህብረት የሆነው ዓለም አቀፉ ኢግሞንት ግሩፕ አባል ስትሆን በውጭ ሀገራት በህገወጥ መንገድ የተቀመጡ ገንዘቦቿን ማስመለስ እንደምትጀምር የፋይናንስ ደህንነት መረጃ ማዕከል ገልጿል። የፋይናንስ ደህንነት መረጃ ማዕከል የኮሙኒኬሽን ጉዳዮች ዳይሬክተር አቶ እንዳል አሰፋ በተለይ እንደገለጹት አስፈላጊ ዝግጅቶች በመጠናቀቃቸው ኢትዮጵያ በአመቱ መጨረሻ 159 ሀገራት የፋይናንስ ደህንነት ተቋማት በአባልነት የያዘው ኢግሞንት ግሩፕ አባል ትሆናለች ብለዋል። በመሆኑም ከኢትዮጵያ ሙስናን ጨምሮ በህገወጥ መንገድ ከሀገር የወጡ ገንዘቦችን ለማስመለስ በሚደረገው ጥረት አባል ሀገራቱ ሙሉ መረጃ በመስጠትና በማስመለስ ረገድ ትብብር ማድረጋቸው አይቀርም ተብሏል። እና አቶ በረከት ስምኦን ጥፋተኛ አይደለሁም ሲሉ የእምነት ክህደት ቃላቸውን ሰጥተዋል። አብሯቸው የተከሰሱት አቶ ታደሰ ካሳ ፈቃደኛ ሳይሆኑ መቅረታቸው ተሰምቷል። የአማራ መገናኛ ብዙሀን ድርጅት እንደዘገቡ ሁለቱ የቀድሞ የብአዴንና የኢህአዴግ ከፍተኛ አመራሮች ክሳቸው እንዲቋረጥ ያቀረቡት መቃወሚያ በፍርድ ቤቱ ውድቅ ተደርጓል። ተከሳሾቹ የአማራ ክልል ጠቅላይ ፍርድ ቤት ክሱን ማየት ስልጣን የለውም በሚል መከራከራቸውና ጥያቄያቸውን በተመሳሳይ ተቀባይነት ሳያገኝ መቅረቱ ተገልጿል። ሁለቱ የቀድሞ አመራሮች ከሌላ ሶስተኛ ተከሳሽ ጋር በአራት ክሶች በ3.1 ቢሊዮን ብር ኪሳራ ተጠርጣሪ በመሆን ክስ እንደቀረበባቸው ይታወሳል። ጥረት ኮርፖሬሽን የተሰኘው ድርጅት በተለያዩ ጊዜያት በአመራርነት ሲሰሩ ድርጅቱን ለኪሳራ አድርገዋል፣ የሀገር ሀብት መዝብረዋል፣ ስራቸውን በድለዋል በሚሉ ክሶች ፋይል የተከፈተባቸው የቀድሞ ኢህአዴግና የብአዴን አመራር የሆኑት አቶ በረከት ስምኦንና አቶ ታደሰ ካሳ የአማራ ክልል ጠቅላይ ፍርድ ቤት የተመሰረተብንን ክስ የመመልከት ስልጣን የለውም፣ ወደ ፌዴራል ፍርድ ቤት መመራት አለበት በሚል ጥያቄ ማቅረባቸው የሚታወስ ነው። በኦሮሚያ ክልል ምዕራብ ወለጋ ዞን አሁንም ስርዓት አልበኝነት መቀጠሉንና ታጣቂዎች ከሰሞኑ ከኢትዮጵያ ንግድ ባንክ ገንዘብ ለ18ኛ ጊዜ መዝረፋቸው ተዘገበ። ዋዜማ ድረገጽ እንደዘገበው በምዕራብ ወለጋ ጊሊሶ ወረዳ በሚገኝ የኢትዮጵያ ንግድ ባንክ አይራ ቅርንጫፍ ላይ ታጣቂዎች ዝርፊያ ያካሄደው 886,000 ብር መዝረፋቸው ታውቋል። ታጣቂ ዘራፊዎቹ ወንጀሉን በሚፈጽሙበት አካባቢ ፖሊስ እርምጃ ለመውሰድ ዘገምተኛ መሆኑን ጉዳዩን የሚያውቁ ይናገራሉ። ከቀናት በፊት የተዘረፈው የንግድ ባንክ አይራ ቅርንጫፍ ከከተማይቱ ፖሊስ ጣቢያ ብዙም ሳይርቅ የሚገኝ ቢሆንም ዝርፊያውን ለማስቆም መድረስ እንዳልተቻለ ምንጮች ጠቁመዋል። ዘራፊዎቹ ማንነታቸውን ለመደበቅ ሙከራ እንኳን አለማድረጋቸውን እማኞች ያስረዳሉ። ዘራፊዎቹ በባንኩ ሰራተኞች ላይ ድብደባ የፈጸሙ ሲሆን 886,000 ብር ወስደው ሄደዋል። የንግድ ባንክ አይራ ቅርንጫፍ ቀደም ሲል 600,000 ብር ተዘርፎ ለሶስት ወራት ያህል ተዘግቶ የነበረ ቅርንጫፍ መሆኑ ይታወሳል። በጥር ወር መጀመሪያ ላይ በኦሮሚያ በሁለት ቀናት ውስጥ 17 ባንኮች ተዘርፈው እንደነበር የሚታወስ ነው። በመጨረሻም የእውቁ ኢትዮጵያዊ የሕክምና ባለሙያና የመአህድ መስራች የነበሩት የፕሮፌሰር አስራት ወልደየስ 20ኛ ዓመት የዝክር ፕሮግራም ትናንት በዚህ በስቶኮልም በጋሞሰን ፍልኬት ውስጥ ተከናውኗል። በዝግጅቱ የፕሮፌሰሩን ራዕይ፣ ያከናወኗቸውን ተግባራትና ህልሞች በስፋት የተነበቡ ሲሆን ግጥምና በወቅታዊ ሁኔታዎች ላይ ማብራሪያና ውይይት ተካሂዶ የፕሮግራሙ ተጠናቋል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ። አድማጮች ከረፋዶ
አስደሳች ዜና ለስፖርት አፍቃሪዎች።
አመታዊ በአውሮፓ የኢትዮጵያኖች የስፖርት ፌስቲቫል በዓል በስዊዘርላንድ ዙሪክ ከተማ ላይ ከጁላይ 31 እስከ ኦገስት 3 ቀን ድረስ በታላቅ ድምቀት ይከበራል። በዚህ ዝግጅት ላይ ሁለት የስዊድን ቡድኖች ተካፋይ የሚሆኑ ሲሆን የቡድኖቹ አባላት በመሆን በውድድሩ ላይ ለመሳተፍ የምትፈልጉ እንዲሁም በታዳጊዎች ውድድር ላይ ከ8 አመት እስከ 15 አመት በሆኑ ታዳጊ ህጻናቶች በሚካሄደው የእግር ኳስ ውድድር ልጆቻችሁን ተሳታፊ እንዲሆኑ የምትሹ ለስልክ ቁጥር 0737774891 ዳንኤል በማለት በመደወል ያሳውቁን። የኢትዮ ስዊድን እግር ኳስ ቡድን አድማጮቻችን ኳስ ጨዋታ ለጀመረ ትግደኝ አቀርባለሁ።
አድማጮቻችን አሁን በቀጥታ ከአዲስ አበባ አንድ እንግዳለን የመግቢያው ፕሮግራማችን ላይ አስበን የነበረው እንግዳ ለጊዜው አላገኘንም አሁን ግን ሌላ አንድ ትልቅ እንግዳ ይዘንላችሁ ቀርበናል ወንድማችን እናከብረው እናደንቀው አቶ አንዶ ዓለም ተናስልኝ አቶ አንዶ ዓለም አራጌ
ተናስልኝ አማች
ይስማል በደንብ
በጣም ቆንጆ
ተናስልኝ በድጋሚ በዚህ ባጭር ጊዜ ውስጥ ስላገኘን እጅግ በጣም ደስ ብሎናል እኛ እንኳን አክቹአሊ በሚቀጥለው ሳምንት ሰፋ ያለ ውይይት ካንተ ጋርና ከትግል ወይንም ከስራ ጓዶች ጋር ልንወያስበን ነበር ድንገት አሁን የቴክኒሽያናችን የስልክ እንትናችን አላፊያችን አገኝቶ አገናኝቶናል እጅግ በጣም እናመሰግናለን አንተን ፈቃደኛ በመሆን አንዶ ዓለም እስቲ ሁሉም የሚጠብቀው ነገር አለ ስለ አዲሱ ፓርቲያችሁ ብትነግረን ዋና ዋና የምትላቸው ነገሮች ወደፊት በሰፊው እንመጣበታለን ግን አሁን ዋና ነው የምትለው
ጀመረ ስለገበዛችሁ እንደው ድንገት ቢሆንም ነገሩ ስለገበዛችሁ እጅግ አድርጌ አመሰግናለሁ አህመድ ስለ ፓርቲያችንም ያነሳችሁ ጥያቄ ትክክልና ሰፊ ቢሆንም ያላለ ቢሆንም እንግዲህ ይቻልኩትን ያለው መለስ ሞክራለሁ ፓርቲያችን እንግዲህ ከአንድ አመት በላይ ልጆቻችን ስናወጣ ስናወርደው የነበረው ሀሳብ ነው ያ ስናወጣ ስናወርደው የነበረው ሀሳብ ነው ስጋና ደም ነብሶ እንግዲህ ከሁለት ቀናት በፊት የቆመው ይህ ፓርቲ እንግዲህ ልዩ ከሚያደርጉት ባህሪያት ውስጥ ምናልባት አንደኛውና ዋናው የሚመስለኝ በወረዳ ላይ ተመስርቶ የተቋቋመ ፓርቲ መሆኑ ነው። ይህም ደግሞ የህዝብን ብልጽግና ያማከለ መሆኑ ነው። ከዚህ ቀደም እንደሚታወቀው ሁላችሁም እንደምታውቁት በብዛት የሚደረገው ከላይ ያሉ ታዋቂ ሰዎችና አመራሮች ቁጭ ብለው በመደራደር በመወያየት ወደ ታች የሚወርድ ከነሱ ጀምሮ ወደታች ስር እየሰደደ የሚሄድ ድርጅት በመፍጠር በኛ ጋር የሚታወቀው ያ ግን የመሪዎችን እንጂ የዜጎችን ሉዓላዊነት የማያከብር ነው። በመሆኑም እኛ በትክክል ኢትዮጵያውያን ዜጎች የሉዓላዊ ስልጣን ባለቤት መሆናቸውን የሚያሳይ ድርጅቱም ደግሞ በትክክል ዴሞክራሲያዊ ድርጅት የሚሆን ከሆነ ከስር በአባላት ላይ እና በእነሱ ፈቃድ ላይ የተመሰረተ ወደ ላይ እየገለጸ የሚወጣ ድርጅት መሆን አለበት ብለን አስበን ነው ከመጀመሪያ የተንቀሳቀስ ነው። ደግሞ እንደምታውቁት ስድስት ፓርቲዎች እና አንድ ስብስብ የእኛን ማለት ነው የፈጠሩት ስለነበር እያንዳንዱ ድርጅት ቀንጦ እንዲሰራ ከስር እየፈረሰ ከስር ተዋህዶ አባላት እየተማመኑ እየተዋወቁ የጋራ ወኪሎቻቸውን እየመረጡ በሚፈጥሩበት ሁኔታ ነው የተመሰረተው። በእውነቱ አድማጮች እንዲያውቁት የሚፈልገው ነገር በኛ የፖለቲካ ባህል እንደምታውቁት ሰባቱ እንኳን ቁጭ ብሎ መነጋገር ብሎም ደግሞ መግባባት የማይቻልበት ሁኔታ የተለመደ ነው። እኛ ግን እንዳሳለፍናቸው ክልኝት የራሱ በላይ በሰጩ ውይይቶችና ምክክሮች አንድ ቀንም እንኳን አንድ ነገር በድምፅ ብልጫ ስላላናቅም ሁሉንም ነገር በውይይት እና በመከባበር አንድነትን ተንፍቶ ውስጥ በመባባል ነው። ምናልባትም ዶክተር ኪንግ እንዳሉት ተጋግሞ ነት የሚያስፓወር ስለዚህ አያነድ የሆስታይ ማስካል እንዳሉ ጊዜ የደረሰ ሀሳብ ለሆነ ይመስላል። እንደዚህ ሁሉ ነገር በታች አልፎ አሁን በሚያስገነ ሁኔታ መጨረሻውም አንዷል
አንዱ አለም እንዳሁን እናንተ ጋር መጥቶ ተጋብዞ መጥቶ በፓርቲው ምስረታ ላይ ንግግር አድርጎ የተመለሰውን የኛን ወዳጅ አንደሽንም በኤርፖርት ላይ በቀጥታ አግኝተው ነበር። አግኝቸው ነበር ከኤርፖርት ሲመጣ መንገድ ላይ አግኝቸው ነበር እና አንዳንድ ነገሮች ገልጾልን ነበር ስለሱ። በዚህ ምክንያት በሰፊው የናንተን ፓርቲ አመሰራረቱን ሁሉ ከእንትን ካልኩ በኋላ በሰፊው ውይይት እናደርጋለን ብዬ ነበር፣ ግን አሁን እንዳጋጣሚ አንተ ጋር ሲደውሉ ስላገኙህ አስገቡልኝ ስላልኩ ነው እና ይቅርታ፣ በደንብ ተዘጋጅተን ወደፊት እንወያይበታለን ብያለሁ። ሆኖም ግን የናንተ ፓርቲ ከሌላው አሁን ካለው ነገር አንደርስ ይነግረን በጣም የተደሰተበት ነገር ከተገረኛ አንዱ ከ300 አካባቢ ወረዳዎች ነው መሰለኝ ያለው የተውጣጡ 1500 ተወካዮች ተገኝተውበት እያንዳንዱ 1500 ተወካይ ሰዎች ኖሚኔት ሲደረግ እንዲያደርግ እድል ተሰጥቶት ተካፍሎበታል ምርጫው ላይ። ሁለተኛ ደግሞ ደስ ያለኛ ለ እያንዳንዱ ወረዳ ነው መሰለኝ ያለው 3 ሰው ኖሚኔት እንዲያደርግ ተብሎ ነበር፣ ግን ሴቶችና ሃንዲካፕ የሆኑ ሰዎች ከመረጠ ያ ወረዳ በተጨማሪ 2 ሰው ይፈቀድለታል። ኢንሴንቲቭ ነገር ነው እንደገባኝ መሰለኝና እስቲ ስለዚህም ብታስረዳና እንዷለ።
ትክክል ነው እንዴ? ያደረግነው እስካሁን ከ547 ወረዳዎች 312 ወረዳዎች ላይ ነው ጉባኤ ከዛ በተወከለ አባላት ጉባኤ የተደረገው እና በጣም ትልቅ ስኬት ነው። ከዚህ በፊት በየትኛውም አጋጣሚ በኢትዮጵያ ውስጥ ፓርቲ በዚህ ሁኔታ በ312 ወረዳዎች ላይ ተደራጅቶ ምክር ቤት ፈጥሮ ወኪሎቹን ልኮ ለምርጫ ወቅት የሚገባውን ሰነድ አዘጋጅቶ 1500 ያህል ወኪሎችን ልኮ እና ደግሞ ወደ 300 ያህል ታዛቢዎች እና የክብር እንግዶች በተገኙበት በአጠቃላይ ወደ 1800 የሚሆን ሰው በተገኙበት ሁኔታ የተቋቋመ ፓርቲ ያለ አይመስለኝም። ይህ በጣም በጎ ጅምር ነው። የራሳችን ስንኮርስ ባለማሳለፍ የሚደረግ ነገር ሳይሆን ትልቅ የዲሞክራሲ ልምምድ ነው ብዬ አስባለሁ። የውክልናን ጉዳይ በሚመለከት ከእያንዳንዱ ወረዳ 3 ሰዎች 15 ያሉት ምክር ቤቶቹ 15 ሰዎች ናቸው ያላቸው በ312ቱም። እነዚያን ሰዎች የሚመድረው ደግሞ በወረዳ ውስጥ ያለ አጠቃላይ አባሉ ነው። ነገር ግን እንደገና ደግሞ ጎን ለጎን ለዚህ ለጠቅላላ ጉባኤ ወኪሎች የሚሆኑ ሰዎች እንዲሁም ይመረጣሉ። 3 ሰዎች በቀጥታ በየቃማቸው እና ባለን የምንባቸው የሚመረጡ እና ከነዚያ ውጭ ግን በብቃቷ ማለፍ ያልቻለች ሴት ካለች እንዲሁም ደግሞ አካል ጉዳተኛ ሆኖ በብቃት ካልተመረጠ በግድ እነሱን የማካተት ነገር ይሆናል። ስለዚህ አካል ጉዳተኛ እና አንድ ሴት እንዲወከሉ ይደረጋል ማለት ነው። በዚያ ሁኔታ አንዳንዶቹ ጋር አንዳንዶቹ ወረዳዎች ላይ 5-5 ብቻ ከ3-5 ባለ ሁኔታ ነው የተወከሉ ማለት ነው።
ኦኬ ኦኬ። ሌላው የተነገረን ነገር ዛሬ ነው እንግዲህ መንገድ ላይ ነው ይዤው ኢንተርቪው ያደረኩት። ሌላው የነገረን ነገር ምንድነው በፕሬዝዳንቱ የፕሬዝዳንቱን ስልጣን ከፍ ለማድረግና ጠቅላይ ሚኒስቴሩ ላይ ፓርላማው ጠንከር ያለ ኃይል እንዲኖረው። እስቲ ይሄንን ደግሞ የኃይል አሰላለፉን ዲቪዥን ኦፍ ፓወሩን ብትነግረን ፕሬዝዳንት የፕሬዝዳንት ልክ እንደ ፊንላንድ አይነት ነው ያለን እንግዲህ የፕሬዝዳንቱ ፓወር ከፍ ያለ እንዲሆን እስቲ እሱን አጥራ አድርገ ብትነግረን።
ያ እንኳን ጠየቀኝ አህመድ፣ በጣም ነው የማመሰግነው። ይሄ አይ ቲንክ በጣም ብዙ ተሞክሮ ያላቸው ሰዎችም በዚህ ነገር ግራ ሲጋቡ እየሰማሁ እያየሁ ነው እና አንድ ልንፈጥረው የሞከርነው ነገር እና የተሳካልን ነገር ምንድን ነው? ያ አሁን ነው እንደዚህ ሶሻል ግራም ገብቶ ለምሳሌ የፓርቲው መሪና ምክትል መሪ እንደገና ደግሞ የፓርቲው ሊቀመንበርና ምክትል ሊቀመንበር የሚባል ነገር አለ። በእኛ ደረጃ ደግሞ እንደምታውቀው ሊቀመንበርና ከዚያ ምክትል ሊቀመንበር ፓርቲ የተባለ
ሞሮፊ
የሶሻሊስት ኦሪንቴሽን ያለው ነገር ነው የተለመደው። ነገር ግን አሁን ያደረግነው ምንድን ነው? ብዙ ጊዜ ቅር የምንሰኝበትና ኢህአዴግን ስነቅስበት የኖርነው ነገር የመንግስትና የፓርቲ ሚና ያልተለየበት ሀገር እንደሆነ እንደነበርም እናውቃለን። ያ መለየት እንዳለበት ደግሞ እናምናለን። ስለዚህ አሁን የሁለት ክንፍ አለ። አንደኛው ክንፍ የፖለቲካ ክንፍ ሲሆን፣ ሁለተኛው ክንፍ ደግሞ የፓርቲ ክንፍ ነው። የፓርቲ ክንፍ የሚሰራው የፖለቲካ የፓርቲውን አደረጃጀት፣ የፋይናንሱን፣ የአባላት ስልጠና፣ ምልመላት እና ብቁ ተክለስብና ወይም ቁመና ያለው ፓርቲ ምርጫ የሚያሸንፍ ፓርቲ አድርጎ በሁሉም በፋይናንሱን በሰው ኃይልም አደራጅቶ ርዕዮተ ዓለም የታጠቀ ስብስብ መፍጠርና ያ በፖለቲካ ዊንግ ያለውን አካል ምርጫ እንዲያሸንፍ እንዲያግዝ አድርጎ ማደራጀት ነው። በፓርቲው ስራ ውስጥ የሚሳተፍ አባል ተመራጭ አይሆንም፣ በፖለቲካ ኦፊስ አይወዳደርም። በሌላ በኩል ደግሞ በመሪውና ምክትል መሪው የሚመራው ኦፊስ የሚሰራው ምንድነው? ፖሊሲውን፣ ስትራቴጂውን ከመንግስት ጋር ከሌሎች አካሎች ጋር የሚደረገውን የፖለቲካ ውይይት ማድረግ፣ ፖሊሲና ስትራቴጂውን መንደፍ፣ ማስፈጸም፣ ተመራጮችን ማዘጋጀት፣ እነሱን ማብቃት፣ ማሰልጠን የመሳሰሉት ጉዳዮች ላይ የሚሰራ በዛ ሂደት ውስጥ በሚፈጠረው በፓርቲው መዋቅር ተደግፎ ምርጫ ማሸነፍ ከቻለ የሚያዘጋጃቸው ሰዎች የመንግስት ተቋማትን ሀገርን ሊመሩ የሚችሉ ሰዎችን ያዘጋጃል። እነዚያን ተቋማት ሲመረጡ ህዝብ ሲመርጣቸው ያንን ይሰራሉ። የፖለቲካ ስራ እነሱ ሰሩ። የፓርቲውን ስራ ግን አሁንም በሊቀመንበሩና በምክትል ሊቀመንበሩ የሚመራው የፓርቲ ስትራክቸር ይቀጥላል ማለት ነው።
ኦኬ። ስለዚህ እንግዲህ እንደገባኝ ከሆነ ታረማለሁ ከተሳሳትኩ፣ የፖለቲካ ስልጣን ሀገሪቱን የመምራት ኦፍ ኮርስ ካሸነፈ ማለት ነው የሚይዘው አንደኛው መሪ ሲሆን፣ ሌላው ደግሞ የፓርቲውን የውስጥ ስራ ማጠናከር፣ የፓርቲውን ጠቅላላ እድገቱን ወዘተ በኢኮኖሚ በምን ያ እዛ ላይ ማተኮር ነው ማለት ነው። ባጭሩ እንደሱ ነው የገባኝ? ትክክል ነው የገባኝ?
ልክ ነው።
እስቲ እነማን ናችሁ እናንተ በዚህ ስራ አከፋፈል? እንግዲህ የደረሰኝ ኢንፎርሜሽን አለ፣ ግን ከፈረሱ አፍ እንስማ ብዬ ነው።
እንግዲህ አሁን ሰምተዋል፣ እርግጠኛ ነኝ። የፖለቲካው ዊንግ ወይም በመሪነት የተመረጡት ፕሮፌሰር ብርሃኑ ናቸው። እኔ ደግሞ የእርሳቸው ምክትል ተመርጫለሁ። በሊቀመንበርነት አቶ የሺዋስ አሰፋ ተመርጠዋል። በምክትል ሊቀመንበርነት ዶክተር ጫን ከበደ ተመርጠዋል። በዋናነት አቶ አበበ አካሉ ተመርጠዋል። እንዲሁም ደግሞ የተለያዩ የፋይናንስና የህግ ጉዳዮች ላይ የሚሰሩ እስከ 9 የሚደርሱ አባላት ያሉባቸው ኮሚቴዎችም በጉባኤው በዕለቱ ተመርጠዋል።
በጣም ጥሩ። አንዱ አለም ይቅርታ፣ አንተና አንዱ አለም የምለው በጣም የማደንቅህ በጣም የምወድህ በጣም የማከብርህ ሰው ስለሆንክ ነው። አይ ቲንክ አንተ ይገባሃል፣ ግን አድማጮቻችንም ሪሊ አንደርስታንድ ያደርጉልኝ እፈልጋለሁ። አንዱ አለም፣ ስለ ፓርቲያችሁ ስም አመራረጥ ብትነግረን።
የፓርቲያችን ስም አመራረጥ እንግዲህ ያድመን ብዙ ጊዜ ያሰብንበት እኔ የሚገርም እስር ቤት እያለሁ ጀምሮ ወደፊት እንግዲህ በህይወቶች ፓርቲ ውስጥ ከገባው ምን አይነት ነው የሚኖረው ያልኩ እንደዚህ ዝም ይዛለሁ። አይምሮ ብቻዬን በብቻዬ የምታሳለፍ በጭንቀት ብዙ ነገሮችን ስለሚዳስስ ማስበው ነገር ነበር። ብዙዎችም ሁልጊዜ የሚያስቡት ነገር ነበር እና አሁን ሂደቱ ሲጀመር ሌላው ስራ እያፋጠንን ግን የዚህ የስም ጉዳይ እንደገና አሳሳቢ እየሆነ መጣና የተለያዩ ስሞችን ስጡን ብለን ለተለያዩ ሰዎች ጠይቀን ነበር። በዚያ መሰረት የተለያዩ ሰዎች የተለያዩ ስሞችን ጠቆሙ። ከነዚያ ውስጥ እንግዲህ አንድ 3-5 ስም ያህል ቀሩ፣ በጉባኤው ቀረቡ። እኛ በዋናነት በእውነት የተወያየንበት ነገር ምንድን ነው? እየተለመደ የዲሞክራሲ ምን ማለት እንደሆነ ማገራቸው ነገር ግን ብዙ በመንግስት ደረጃም በፓርቲ ደረጃም የከሌ ዲሞክራሲያዊ ድርጅት ከሌ ዲሞክራሲያዊ እንደዚህ ምናምን እኞች እንደየተባለ እዚህ በዲሞክራሲ ሲቀለጥ ነው የኖረው ነው። እሱን መርገም አልፈለግም። ስሙ ራሱ ትርጉም አቷል። የዲሞክራሲ ድርጅት የሚባለው ነገር መልከተፉን በስሙ ደግፉ እንደሚባል አይነት ይመስላል። ና የዲሞክራሲ ኤሰንስ ሳይኖራቸው ግን ዝም ብሎ አነስን ማሳመር ነገር ነው። እሱን አልፈለግም። ሞሮስ የተለየ ና ከአላማችን ጋር የተያዘ እንዲሆን ፈልጎ ነበር። መጨረሻ ላይም በጉባኤው ላይ ሰፊ ውይይት ተደርጎ ኢዜማ የሚለው ነገር ነው ስም የተመረጠው። መጀመሪያ ላይ የዜጎች ማህበራዊ ፍትህ የሚል ነበር የነበረው። አብዛኛው ሰው አብዛኛው ኢትዮጵያ የሚለው ስም እንዴት አይኖርበትም የሚል ከፍተኛ ከጠበቅነው በላይ ከፍተኛ የሆነ ጩኸትና ሁኔታ ነው የተፈጠረ። ስለዚህ ደግሞ እንዳስ የኢትዮጵያን ዜጎች ማህበራዊ ዜጎች ለማህበራዊ ፍትህ የሚል ይሆን በሚል በጣም ቤቱ ሁሉና ሁላችንም ያስፈነደቀ ያስደመመ ስሜት ነበር። እሱም የተለየ ስሜት ነበር የተፈጠረው። በኋላ ላይ እንግዲህ ታ ብዙ ጊዜ የምንወቀስበት ሁሉ ነገር ከውጭ ሀገር መኮረጅ፣ ሌሎቹ መልሶ ማስተጋባት ነው የሚል ነገር ነበር። ና አይ ቲንክ ዝም ብለህ ትርጉሙን ስትወስደው ኢዜማ የሚለው ትርጉም ትልቅ የልብ ቅጥታ የሚያፈጥር ነገር ነው ማለት ኢትዮጵያዊ ቅኝት፣ ኢትዮጵያዊ ዝማሬ የሚመስል የሚል የልባችንን ጩኸት የነፍሳችንን ምኞት የምንገልጽበት የምንናገርበት አይነት የሚል ትርጉም ይሰጣል። በዚህ ሁኔታ አባላት መጨረሻ ላይ በከፍተኛ ድምፅ በከፍተኛ ደስታ ራሳችንን ዩፎሪያ ውስጥ ገብተን በቃ የነበርንበት ሁኔታ ነበርበት ማፈጣጠር ላይ መጨረሻ ላይ
በጣም ደስ ይላል። እውነት ለመናገር እንደው ፍራንክ ልሁንና እናንተም ይሄ የመጀመሪያ ሰጀስት ያደረጋችሁት የዜጎች ማህበር ምናም ብትሉ ኖሮ ከኛም ጋር ግብግብ ትፈጥሩ ነበር ብዬ ነው የምገምተው። ኢትዮጵያ ምትለውን ባታስገቡ ኖሮ እኛም ወቀሳችን ይጀምር ከመጀመሪያው በጥል እንጀምር ነበረ። በጣም እጅግ በጣም ደስ ብሎናል ስላገኘንህና ውይይት ስላደረግን። ላንተም ለስራ ጓዶችህም በጠቅላላው እንኳን ደስ ያላችሁ። ይሄ ግን ዛሬ ያደረግነው ውይይት በአጭር ጊዜ ውስጥ እንዷ ገና ከሙሽርናችሁ ሳትወጡ ስለሆነ በሰፊው ስለ ፓርቲው ውይይት እንደምናደርግ ተስፋ አደርጋለሁ። ተስፋ መቼም የሰው ልጅ እስካለው ድረስ በህይወት አለ ነውና በህይወታችን ኖረን ተስፋችንን እውን እናደርጋለን። ከእናንተ ጋር በቅርብ ጊዜ ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። በድጋሚ አንዷለም እንኳን ደስ ያለ። ስልኩን አትዝጋው፣ ከዚህ በኋላ በግል ፈልጋለሁ። እንኳን ደስ ያላችሁ።
ኦኬ አንገል ላመስግን ወንድሞችን ይችላል። በጣም አመሰግናለሁ። እኔ ስለ ኢትዮጵያ የምታስብ እያንዳንዱ ኢትዮጵያዊ ነው የማስበው። እና ለሁላችሁ ይህን ፕሮግራም ለምታደምጡ ምናልባት አጋጣሚ ሆናችሁ ላላደመጣችሁ ኢትዮጵያ ሁሉ እጅግ ያለኝን ልባዊ ፍቅርና አክብሮት በዚህ አጋጣሚ ልገልጽላችሁ እወዳለሁ። እንግዲህ ከእስር ቤት መልስ አሁንም ጉዟችን ቀጥሏል። ኢትዮጵያ ውስጥ የለውጥ ብልጭታ እያየን ነው። ግን አሁን ወደ ደማቅ ንጋት እንዲቀየር የሁላችንም ተሳትፎ የሁላችንም ጥረት ያስፈልጋል። እንደ ሰው በምድር ላይ ስንኖር ከዚህ የበለጠ ለሀገራችንም ለልጆቻችን የሚሰራው ነገር ስለሌለ የሀሳብ ልዩነቶች ካሉን በመቀራረብ በመወያየት ተቀራርበን እንድንፈታ ተመሳሳይ ነሳ ሀሳብ ደግሞ ካለን ያለ የሰላቸው ፐርሰን እንድንሰራ አደራላለን። በዚህ አጋጣሚ ፈልግ ብሮቴ ፍቅሬ ሰላምታ ይደርሳችሁ። እኛ የተመረጥነው ልናገለግል ነው ያንተን ሬዲዮ ጣቢያ ይህን ሬዲዮ ጣቢያ ጨምሮ ለሌሎችም ለኢትዮጵያ ነው ልዋቅናችን እና እውቀታችን መፈቀደው መጠን ሁሉ ውቅ ብለን ለመታዘዝ ለማገልገል ሙሉ ፈቃደኞች ነን። ይህንን በሚቀጥለው ሁኔታችን የምታዩት ነው። ከጎናችን እንዳትለዩም ተስፋ አለን። ተስፋ እናደርጋለን። እግዚአብሔር ያክብርልኝ።
እኛም እግዚአብሔር ያክብርልን እንላለን።
ጤና ይስጥልኝ አድማጮቻችን እስካሁን ስትከታተሉን የነበረው በቀጥታ ከዚህ ከስቶኮልም ከተማ የሚተላለፍላችሁ የኢትዮጵያ ድምጽ ሬዲዮ ዝግጅት ነበርና አሁን ደግሞ እስቲ ወደ ወግ እናምራ። ከሶሻል ሚዲያ ላይ ካገኘነው በመምህርት ጸገነት ከበደ የቀረበ አንድ ወግ አለና በጣም ብዙ ሰዎች ተመልክተውታል በሶሻል ሚዲያ ላይና በጣም ደስ ይላል። ግራ የገባው መንግስትና ግራ የገባው ህዝብና ግራ የገባው መሪ ያለባት ሀገር የሚል ነው። አብረን እንከታተለውና እንመለስ።
ርዕሱ ርዕስ ግን ምን ይሰራል ነው። የስኬፕቲሲዝም ፍልስፍና ጀማሪ እንደሆነ የሚነገርለት ፔሮ የተባለው ፈላስፋ አንድ ቀን ሊያስተምር አደባባይ ወጥቶ ሳለ የተሰበሰበውን ህዝብ ጥያቄ ጠየቀ። ዛሬ ስለምን እንደምናገር ታውቃላችሁ? ህዝቡ በአንድ ድምጽ አናውቅም አሉት። እንግዲያውስ ምንም ለማያውቅ ህዝብ ምንም የምናገረው ነገር የለኝም ብሎ ጥሏቸው ሄደ። በሁለተኛውም ቀን እንዲሁ ዛሬ ስለምን እንደማስተምር ታውቃላችሁ አላቸው። ህዝቡ የትናንትናውን ስህተት ላለመድገም እናውቃለን ብለው መለሱ። ፔሮም ታዲያ ካወቃችሁን ምን ላወራ እችላለሁ ብሎ ሄደ። በሶስተኛውም ቀን እንዲሁ አደባባይ ላይ ይወጣና ተመሳሳይ ጥያቄ ጠይቃቸዋል። ገሚሱ ህዝብ እናውቃለን ሲል የተቀረው አናውቅም አለ። ፔሮም እንግዲያውስ የምታውቁ የማታውቁትን አስተምሩ ብሎ ጥሏቸው ሄደ። እንዲህ ግራ የገባው ህዝብና ግራ የገባው መሪ ያለባት ሀገር የኛዋ ኢትዮጵያ ናት። እኛም መንግስትን ግራ ስናጋባ መንግስትም ግራ ሲያጋባን ይሄዋለን። አንዳንድ ሰው እኮ ግን ዘፋዘሮፍ ድንቁርና መባል አለበት። አይታያችሁም እንዴ? አንዳንድ አክቲቪስቶች ከአንዳንድ ፖለቲከኞች ጋር በመሆን የህይወታችንን ፊልም ከፍተው የዘር ሪሞታቸውን ይዘው ፈንዲሻ እየበሉ የኛን መከታከት ሲመለከቱ እኛ ደግሞ ዋና ገጸ ባህሪ ለመሆን ስንሯሯጥ አረወገንቃ በቦሌ በኩል እልል ብለን ያስገባናቸው በባሌ በኩል ዋይ ዋይ ሲያሰኙ ይህችማ የከሌ ስራ ናት ብለን ማሰላሰል ያቀተናል። እኔም አንዳንዴ እነሱ ወደ ሀገር የገቡት እኛን ከሀገር ለማስወጣት ነው እንዴላለሁ። መንግስትዬ ያልታወቁ ታጣቂዎች እያለ በቁልምጫ የሚጠራችሁ ወገኖች በቃ ታውቃችኋል ተውን። እኛማ እነዚህ ያልታወቁ የተባሉት ዩፎዎች ሆኑ እንዴ እያለን ግራ ተጋብተን ነበር። ያልታወቁ ታጣቂዎች 17 ባንክ ዘረፉ። ያልታወቁ ወጣቶች ከመኪና ላይ በጋ ረገፉ። ያልታወቁ ኃይሎች በተሰበሰቡ ሰዎች ላይ የፈላው አደፉ። እንዲህ ያለች የትግል ስልት ግን ጊነስ ላይ ልትመዘገብልን ይገባል። የራሳችን ፈጠራ ናታ። አንደኛው የዓለም የፈላው ጦርነት እኛ ጋር ተጀመረ ማለት እኮ ነው። ሻል ሲል ደግሞ ይሄን ያህል ጆን እያገንዘብ በእንትን በኩል ሲሸሽ ተያዘ። አረ ያሸሸውን ሰው እየነገሩ ይሄ ዘይና የሚመስለው እኮ ጆንያው መሸከም ምርር ብሎትና የዚች ሀገር ነገር ብቅት ብሎት ጆንያው መብቱን ለማስከበር የሚሸሽ ነው። ሁሉን ነገር ምስጢር ስታደርጉት እኮ እኛ መጠራጠር ጀመርን። ይህን በጉጉት ስትጠብቁ የነበራችሁ ደግሞ እንኳን ደስ አላችሁ። እንዴ በእኛም አይፈረድም እኮ ዲሞክራሲን ስንጠብቅ ዲሞግራፊን ስትተነትኑ እንዴት አንጠራጠር? ሁሉ ከኛ የሆኑ ሰዎችን መንግስትዬ ባንቀልባዝሎ እሽሩሩ ሲል እሷል በቃለ ብሎ ደግሞ እንድናግዘው አንቀልባ ለየገላችን ሲያከፋፍልን ለምን አንጠራጠር? አሁን ትናንት ማታ ይህን ጥርጣሬ ለመከት ባካፍለው ተቀነስክ እንዴ አይለኝም? በቃ ፖለቲካችን ካልኩሌተር ሆነ? መንግስት ምን እየሰራ እንዳለ ያብራራልን ስንል ተቀነስክ እንዴ? መንግስት ለውጡን ማስቀጠል አለበት ስንል ተደመርክ? የሚሉ ሰውን ከቁጥር ከፍ አድርገው የማያዩ ሰዎች አላስጠሏችሁም? ተውን እንጂ ይሄው ለውጡ እንዳይቀለበስ እያላችሁን እኛው ራሳችን ባፍጢማችን ልንደፋላችሁ ነው። እኛን ከምትመክሩ ለምን ለውጡን ራሱን ከሚደናበር ተረጋግቶ እንዴዳት መክሩትም? የምር ግን ለውጡን ሰላም በሉልን። ምን ነው ሰው ይናፍቃላትልም ወይ በሉት። ይህች ሀገር እኮ የስልጣን ፖስት የሚመታበት ብቸኛ ሀገር ናት። በሚኒስትሮቹማ ካርታ ተጫወታችሁ። የትምህርት ሚኒስቴር የነበሩ ሰውዬ ወደ ግብርና ሚኒስቴር ተቀይረው ካዛንቺስ ለመሄድ ወንበራቸውን ተሸክሞ ገና ቁልቁለቱን ሳይጨርሱ የማዕድን ሚኒስቴር ይሆናሉ። አረ ተው ሀገሪቷ ልክ ሌላ ሰው እንደሌላት እደግመዋለሁ ልክ የሰው ጥረት እንዳለባት ውይ የኔ ነገር እደግመዋለሁ ብዬ ሳልደግመው ልክ ሌላ ሰው እንደሌላት እነሱን እስኪነትቡ መጠቀም ምን የሚሉት ነው? ያኛውን መንግስት እኮ ይህችን ጨዋታ ይጫወት ነበር እየተገላበጥን በሰልን ማለት እኮ ይሄኔ ነው ቅዱስ ሎሬንዞ የሮም ቤተክርስቲያን አቃቢና ዲያቆን ነበር ታዲያ ከሚጠብቃቸው ቤተክርስቲያኒቱ ቅርሶች መካከል ክርስቶስ ከደቀ መዛሙርቱ ጋር በዕለተ ሐሙስ ያነሳት የወይን ጽዋ ትገኝበታለች በዚያን ዘመን የነገሰው የሮም ንጉስ ቫለሪያን ደግሞ እነዚህን የቤተክርስቲያኒቱን ቅርሶች መውረስ ፈለገ ቅዱስ ሎሬንዞ ይህን ቅርስ ሲሰማ ነዳያንን ሰብስቦ ቅርሶቹን በሙሉ አከፋፍሎ ባዶ መጋዘን ታቀፎ ቁጭ አለ ንጉስ ቫለሪያን ቅርሶቹን እንዲያስረክብ ሲጠይቀውም ነዳያኑን ሰብስቦ የቤተክርስቲያኒቱ ሀብቶች እኔ ናቸው ከፈለክ ልትወስዳቸው ትችላለህ አለው ንጉሱ በጣም በመናደዱ ቅዱስ ሎሬንዞ በእሳት ተጠብሶ እንዲገደል ወሰነ በዚህም ቅዱስ ሎሬንዞ መጥበሻው ላይ በጀርባው ተንጋሎ ሲጠበስ ወደ ንጉሱ ዞር አለና በጀርባው በኩል በስያለው በጥሬው በኩል ገልብጠኝና የበሰለውን ብላ አለው እኛም እንዲነን 27 አመት በጀርባችን ተጠብሰናል ማነ ተረኛ በጥሬው በኩል ትገለብጠን ጠቅላይ ሚኒስቴር ይግን ሰዎች እኮ ተጓዡ ጠቅላይ ሚኒስቴር ይያሉት ነው አብረውን የሚያድሩበት ጊዜ የናፈቀን ነው ከደጆ ነው ያስተዳደሩን እኮ ነው ቤት ሲፈርስ ራሱ የማይሰሙት በበኩሌ ግን ይህች በያገሩ ይሄዱ ጸግሮን እየቆጣጠሩ ዶላር የሚቀፍሏት ነገር ትመቸኛለች ደግ አደረጉ እንኳን ተጓዡ ነው እርሶ ጠቅላይ ሚኒስቴር እንጂ እረኛ ነው እንዴ ህዝቡ ራሱን መግዛት ያቀተዋል በሄዱ አይደል እንዴ ቻይና የእዳ ደብዳቤውን የቀደደችው የምር ግን ቻይና ይህን ሁሉ ዶላር በብላሽ ሰረዘች እማማ አርገጫቸው ይሄን ሲሰሙ ቻይና ማለ ነገር ደጋቶንም ነገሷም ተነስተ አዲስ አበባ ከኛ ማለቱ አይቀርም አሉ አንዳንድ ሰውና ነገሮችን ግን አንድ ቢሉልን ደስ ይለናል ከፈለጉ ሁለቱም ይበሏቸው እስቲ ታዩት ትግሉን ጨርሰናል ብለው ያስጨበጨቡ ሰዎች ላፕቶፖቻቸውን አስረክበው ዱላና ገጀራ ሲታጠቁ አንድ ይበሉልን እንጂ ሌሎች ደግሞ ቤት አፈርሰው ግሪኔሪያልን ሰራ ነው ይላሉ የምር ግን የሚያፈርሱት ወደፊት ግሪን ካርድ ለመጠየቅ ነው ወይስ ግሪን ኤሪያ ለመስራት? እነዚህንም አንድ ይበሉልን። እኔም አምባገነንነትን በአዲስ መልክ የጀመራችሁን ይመስለኝ። ያው ምግብ በአዲስ መልክ ጀምረናል ብለው ምግቡ ሳይታደስ ቤታቸውን በቀለም አድሰው ብር እንደሚጨምሩ ምግብ ቤቶች ማለቴ ነው። እንዴ አምባገነንነትን በአይነቱ አየናት እኮ። አምባገነን ስል መንግስቱ ኃይለ ማርያም ተዛሉኝ። ያኔ ነው ጓድ መንግስቱ ከጓደኛቸው ጋር አንድ ሁለት ሲሉ ያመሹና ወጣ ብለው ፊኛቸውን ቦታ ሲያስለቅቁ ጓደኛቸው ተለቅ ያለ ምናምናቸውን ሸፈን አድርገው ይሸናሉ። ጓድ መንግስቱ አፋቸው በሳቅ ተሞልቶ አፍረን እንዳይሆን ከልል የምትሸናው ሲሏቸው ፈርቼ ነው እንጂ አንተ እኮ አትታመንም ይህንንም ካየት ይወረስ ልትል ትችላለህ አሉት። ታሪክ የሚዘግበው ብርትን ብርቱን ነው እንጂ እኚህ ሰውዬ ከዚያ ቀን በኋላ ታይቶ የሚያውቁ አይመስለኝም። እናም ወይ ራሶ ይተው እርሶ ከሌሉበት ደግሞ ተው ይበሉልን። አሁን በቀደም የተቃዋሚ ፓርቲው አባል መክት እኔ የምለው ግን እነዚህ ፖለቲካ ፓርቲዎች ተባስተው ሊደርሱ ነው። መንግስት የህዝብ ቆጠራውን እርግፍ አድርጎ ትቶ በጀቱን እነሱ ለመቁጠር ቢያወለው መልካም ነው። በዚህ አያያዛችን እኮ ወደፊት ሚስቱን ይዞ ፓርቲ የሚመሰረት ባል ሊኖር ይችላል። አሁን ሳይኖር ይቀራል። እማማ አርገጫቸው ራሱ ይሄ ነገር እድሮ ነው በቃ እኛም የሴት ድራችንን ወደ ፓርቲ ብንቀይረው ያዋጣናል አሉ። አሁን ባለፈው ማማርገጫቸው መክትን ሻቤቱን ትቶ ለምን ፓርቲ እንደመሰረተ ሲጠይቁት ፓርቲን የወለደው ንዴት ነው አለ። ይታያችሁ ህወሓትን ብሶት ሲወልደው የነ መክትን ፓርቲ ደግሞ ንዴት። እንዲህ በስሜት እየተነሳሱ ፓርቲ እየመሰረቱ እኮ ነው ገደል የሚከቱን። ምንድነው ንዴቱ አሉት። መክትም የቀድሞ መንግስት 27 አመት ተግቶ ሰርቶ አዲስ አበባን ከ22 ጀምሮ ሽሮ ቤት በሽሮ ቤት አደረጋት። መዲ ሽሮ፣ መሲ ሽሮ፣ ግደይ ሽሮ። የኛው ደግሞ እንዳያዙ የቀረውን የአዲስ አበባ ክፍል ጨጨብሳ ቤት በጨጨብሳ ቤት ማድረጉ አይቀርም። እናም ወደፊት ሻይ ቤቴን ዘግቼ ስራጥ መሆኔ ስለማይቀር ኮዲዮ ፓርቲ መሰረትኩ አላቸው። ግራም ቀኝም እኮ ነው የገባን። አሁን ፖሊስ ሰላማዊ ሰልፍ ራሱ የሚፈቅደው ዱላና ገጀራ ከያዝም ብቻ ነው። የምር ግን ጠሚዬ ጠቅላይ ሚኒስቴር ሲቆላመጥ ነው እንደ እግዚአብሔር በቃል ሊመሩ ነው እንዴ? ይሁን ሲል የሚሆነው እሱ ጌታ ብቻ ነው። እርሶ ከቃል አልፎ ማድረግ ይጠበቅቦታል። አሁን ባለፈው ግቤ ሸለቆ በሄራዊ ፓርክ ጉማሬዎች መሞታቸውን ሰማን። የባለ ስልጣኑ መስሪያ ቤት ሚዲያዎችን ሰብስቦ ጉማሬዎቹ መመረዛቸውን እንደሚጠረጥር ተናገረ። አረጎበስ ጥርጣሬ ማኛም ጥርጥረናል። አንድ ሚኒስቴር አጣርቶ መረጃ ይሰጣል ወይስ ተጣራጣራለው ይላል? ታውንጂ ጥርጣሬ መስሪያ ቤት እናማ ተግባር ናፈቀን ለማለት ነው። በርግጥ የብዙ ነገሮች የመሰረት ድንጋይ የጣሉ ሊሆን ይችላል። ቢሆንም የመሰረት ድንጋዩን በዛ። ይሄ የመሰረት ድንጋይ መጣል ሳይሆን መወራወር ነው። ምክር አለኝ። የመሰረት ድንጋዮቹ ተሰብስበው ይሆን አንድ ሆስፒታል ነገር ይሰራባቸው። አሁን መክት በየቀኑ እየጠጣ መግባት ጀምሯል። በሀገሬ ተስፋ ጥቻለሁ ይላል። በርግጥ የሚጠጣው እሱ ቢሆንም የምንገዳገደው እኛ ነን። ምክንያቱም ጠጥቶ ሲመጣ አንድ ቀን አማራ ተነስ ይላል፣ ሌላ ቀን ኦሮሞ ተነስ ይላል። እኛ በመሃል እየተንገዳገድን ቁጭ ብድግ እንሰራለን። የዚህ ሀገር አክቲቪስቶች ግን ከተነሳ ሌላ አክቲቭ ማድረጊያ ቃል የላቸውም። አንዳንዴ ሳስበው ይሄ ህዝብ ጂም ውስጥ ያለ ይመስለኛል። እኔ እነዚህ አክቲቪስቶችና የነመከት ነገር ብቅት ያለኝ በቀደም ነው። ጠቅላይ ሚኒስቴሩ አካባቢውን እናጥዳ ብለው መጥረጊያ ይዘው ሲወጡ መክት ግን እንዳታጸዱ ያለ አባላቱን ሲቀሰቅስ ዋለ። እማማርገጫቸው ምን አሉት? ያው በዲሞክራሲያዊ ስርዓት ውስጥ መግማማትም መብት ነው። አረ የምንቃወመውን ምንወቅ? አሁን ንጽህና ምን ክፋት አለው? መቼም ጽዳት የማይወድ ዝንብ ብቻ ነው። እና ማክቲቭ ያልሆኑ አክቲቪስቶች ተጫወቱብን። እኔማ አዲስ አበባ የኛ ፊንፊኔ ከኛ የሚሉ ገመድ ጎታቾች አንጀታችንን ሲጎትቱት የማንነቀው ለምንድን ነው እላለሁ። እንዴ የኔ እኮ የሚወለደው ካምባገነንነት ነው። መንግስት አምባገነን ሲሆን በመፈንቅለ መንግስት ይወገዳል። ወገን በቅርብ የሆነውን የሱዳኑን አስተውስ። የመፈንቅለ መንግስት ጠንሳሹ ቀንደኛ ደጋፊው ነበር። ህዝብ አምባገነን ሲሆን ምንድነው የሚደረገው? መክታውን እኛ የምንታገለው ለዲሞክራሲ እንጂ ለልዩ ጥቅም አይደለም ይላል። እማማርገጫቸው ምንድነው ልዩ ጥቅም አሉት። ለምሳሌ አለመክት የጀበና ቡና ለመጠጣት መንገድ ዳር ቁጭ ይላሉ። ከዚያም ከርሶ በኋላ የሆነ ቂቤ ጠገበ ዱላ ያዘ ሰው ይመጣና አካምቡልተኔ ካለ በኋላ በአምስት ብር አቦል ቡና ሲጠጣ እርሶ ደግሞ አምስት ብር ከፍለው ሁለተኛ ቡና ይጠጣሉ። በተጨማሪም ሲኒውን አጣጥቦ ለተከታዩ ባለገጀራ ያስረክባሉ አላቸው። እማማርገጫቸው ወዲያውኑ እንዲናትና የበዳሶ ልጅ አይሉ ወገን እስከዚህ ደቂቃ ድረስ የእማማርገጫቸው አባት ስም ኃይለ ማርያም ነበር። እኔም ብለው ግን ይሄ ሁለት ታውራ ዶሮች ሲጣሉም ጭምር ሰልፍ የምንወጣው ነገር በዚህ ደሃ ሀገር ያወጣል? ህይወታችንን ሰልፍ አደረግነው እኮ። እኔማ 10 ጊዜ ወደ ቤት እየገባን ከምንወጣ ከነ መፈክራችን ጎዳና ላይ ብንቆይ ይሻላል ባይነኝ። እዛቸው መፈክሯን እየሰረዝን ሌላ እየጻፍን ሰልፉን ማሳለጥ። ይሄ መፈክር የሚጽፈው ሰውዬ ግን ኢትዮጵያ ውስጥ አንድ ነው አይደል? አሁን ባለፈው የሆነ ጤና ጣቢያ በር ላይ ጡት ማጥባት ለዘላቂ ልማት የሚል ተጽፎ አየሁ። አፌ ቁርጥ ይበልል የኔ ገጣሚ። አረ በህግ አምላክ ጡት የምናጠበው የልማት ሰራተኞቹን ነው? እናማ ጠቅላይ ሚኒስቴር ይህ ችግራችንን ተረድተ ከጎንህ እንደሆነን ከጎናችን ሁንልን። እንዴ ህዝብና መንግስት በክፉም በደጉም መረዳዳት አለበታ። አንዱ ነው ሚስቱ በምትያዝበትና ጎረቤቱ ያለው ወንደላጤ ዘንድ ይሄዳል። በሩን አንኳኩቶም እያለከለከ እባክህ ሚስቴ በምትታይዛለች ሆስፒታል እንውሰዳት ሲለው ምን ነው የዚያን ቀንም እንድትተባበር ብትጠራይ ኖሮ ፍሳሃውን የብቻ እዳውን የጋራ ከምታደርገው አለው። እኛም እንዲህ እንዳንለውት ለማለት ነው። ታዲያ እንግዲህ ለዚህ አይነት ኑሮ ርዕስ ያስፈልገዋል አያስፈልገው?
አድማጮቻችን የዛሬው ፕሮግራማችን
የተለያየ
እንዲያለ ተጠቃሏል። በሚቀጥለው ሳምንት ይዘነው የምንቀርበውን ፕሮግራም እንድትከታተሉ ባክብሮት እየጠየቅን መልካም ሳምንት የምንላችሁ እኔ አህመድ
እኔ መርሶ
እኔም ዘውዱ አብራችሁ ነበርኩ።
ጤና ይስጥልን። እስከ ሳምንት መልካም ሳምንት።